በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ላለፉት 25 ዓመታት ራሱን በኢትዮጵያ ሕዝብ ጫንቃ ላይ የጫነው ህወሓት የሚገለጽበት ባህሪያት ጠቁሙ ቢባል መቼም በማንኛውም ኢትዮጵያዊ ህሊና ውስጥ በቅድሚያ የሚመጡት ጸረ ዲሞክራሲነት፣ ዘረኛነት፣ ቀጣፊነት፣ ሙሰኝነት፣ እብሪተኝነት እንዲሁም አምባገነንነት የሚሉት ቃላቶች እንደሚሆኑ የታወቀ ነው። የወያኔ ስርዓት ላለፉት 25 ዓመታት ስልጣን ግዞት ላይ ሲቆይ ስርዓቱ ብሶት የወለደው የኢትዮጵያ ብሔር ብሔረሰቦችና ህዝቦች መብት ለማስከበር ጫካ በመግባት የደርግ ስርዓትን ገርስሶ ስልጣን ላይ መውጣቱን ነግረውናል። ለህዝብ ዲሞክራሲና ነጻነትን በማጎናጸፍ ለህገ መንግስቱ ተገዥ እንደሚሆኑ ሲገዘቱ ጆሮአችን እስከምንጠራጠር ድረስ ሰምተናል። ሆኖም ዛሬ ሀገራችን ተደፍሮ የማያውቀው ድንበራችንን በማስደፈር ለጎረቤት ሀገር በችሮታ መልክ ያለ ኢትዮጵያ ህዝብ ዕቅናና ፍቃድ አሳልፈው ሰጥተዋል። በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ 23 በመቶ የሚሆነው ህዝብ ተርቧል። የፍትህ ስርዓቱ በሚዘገንን ሁኔታ በተቀመጠው ህግ ሳይሆን በስርዓቱ ጀሌዎች መልካም ፍቃድ የሚወሰን ሆኗል። ህዝብ ክብር አጥቷል። ዘረኝነት፣ ጎጠኝነት፣ ሙስና፣ በስልጣን መባለግ፣ አድርባኝነት የስርዓቱ ካድሬዎች መለያ ሆኗል። የህዝብ ክብር አጥቷል። ዘረኝነት፣ ጎጠኝነት፣ ሙስና፣ በስልጣን መባለግ፣ አድርባኝነት የስርዓቱ ካድሬዎች መለያ ሆኗል። የስራ መደቢያ ወይም መስረፍቱ መመዘኛው በትምህርት ደረጃ ሳይሆን የስርዓቱ ደጋፊና አባላት የሚመዘን በመሆኑ ወገን የዕለት ጉርሱን ለማግኘት ስደትን አማራጭ በማድረግ በየበረሃው፣ በየባህሩ፣ በየአረብ ሀገራት ከሞት ጋር ይፋጠጣል። በዚህ ስርዓት በማናለብኝነት በኦሮሚያ፣ በኦጋዴን፣ በኮንሶ፣ በአማራና በሌሎችም ክልሎች የዘር ማጥፋቱ ወንጀል ተፈጽሟል። በአጠቃላይ ይህ የተደራጀ ወንበዴ በትረ ስልጣኑን በህዝብ ይሁንታ ሳይሆን በኃይል ከተቆናጠጠ ጀምሮ የህዝብን ድምጽ በመቀማት ስልጣኑን ሲያራዝም ያንን ተቃውሞ ቁጣቸውን ለማሰማት በወጡ ንጹሃን ዜጎች ላይ በሚከፍተው እብሪተኛ ጥቃት እልፍ አላፍ ኢትዮጵያውያን በጠራራ ፀሐይ የጥይት ሲሳይ በማድረግ መግደሉን፣ ከሞት የተረፉትን ደግሞ በገፍ ወደ ማጎሪያ በማስገባት ኢሰባዊ ድርጊቶችን መፈጸሙን ቀጥሎበታል። በአጠቃላይ አሁን ኢትዮጵያ ውስጥ በስልጣን በሚገኘው አፓርታይዱ የወያኔ ስርዓት ምክንያት ሁሉም ኢትዮጵያዊ ባንድም በሌላም መልኩ በኢኮኖሚው፣ በፍትህ ጦት እንዲሁም በማህበራዊ ሰባዊ ህይወቱ ላይ ከፍተኛ አደጋ ውስጥ እየገባ ይገኛል። ለዚህ መንስኤው ስርዓቱ ካለፉ ስርዓቶች ትምህርት በመውሰድ ህዝባዊ መሆን ሲገባው አምባገነን በመሆኑ እንዲሁም የሚከተለው የተሳሳተ ፖሊሲና መልካም አስተዳደር እጦት ነው። ስርዓቱ ዛሬም ከስተቱ ለመማር ዝግጁ አይደለም። ይልቁንም ራሱን ካለፉ ስርዓቶች ያወዳደረ ኢትዮጵያ በፈጣን ልማት ጎዳና መሆኗን ይለፍፋል። ከስርዓቱ ለውጥ የሚጠብቅ ካለ ራሱን የሚያታልል ለመረገጥ ዝግጁ የሆነ የቆላ አህያ መሆን አለበት። ኢትዮጵያ ውስጥ የተንሰራፉትን የተሳሳተ ፖሊሲ፣ መልካም ማስተዳደር እጦትና ዲሞክራሲያዊ ያለመሆን ችግሮችን በዘላቂነት ለማስወገድ ወያኔን ሁሉም ኢትዮጵያዊ ተደራጅቶ በመገርሰስ ዲሞክራሲያዊ ስርዓት መመስረት የውዴታ ግዴታው መሆኑን የተረዱ የለውጥ ሐዋርያን የሆኑ የሀገር ወዳድ ወጣቶች የነጻነት ጉዞውን ከጀመሩት ሰነባብተዋል። ሰባአዊና ዲሞክራሲያዊ መብቶች የሚከበርባትና በኩነት ላይ የተመሰረተች አንድነት የተፈነባት ሀገር ለመገንባት የኢትዮጵያ ሕዝብ ያደረገ ያለውን የሞት የሽረት ትግል ከፍተኛ ፍርሃትና ጭንቀት ውስጥ የተከተተው ወያኔ የጨነቀው እርጉዝ ያገባል የወለደች ለትገደል ይገባል እንዲሉ አስቸኳይ የጉዜ አዋጅ በማወጅ የሕዝብን ሉዓላዊነት በመገርሰስ ሕዝብን መሰረት ያደረገውን የለውጥ ሰደድ እሳት ለመቀልበስ ያስችለኛል ያላቸውንም ማናቸውንም ኢሰብአዊ ድርጊቶችን ሕፃን ሴት አዋቂ መሁር የፖለቲካ መሪ የመንግስት አራሚ የእምነት አባት ሳይል በማናለብኝነት ይያከናወነ ይገኛል። ከነዚህም ውስጥ እስራት ግድያና አፈና የመከፋፈል ተግባር ከብዙ ጥቂቶቹ ናቸው። የዲሞክራሲ ስርዓቱን ማለትም የህዝብ የመምረጥና የመወሰን መብት በአምባገነንነቱ በመንፈግ የስልጣን ጥመኝነቱን ማርካት በመከተሉ ይልቁንም ወደ ዲሞክራሲ አቅጣጫና ወደ ተሻለ ህይወት የኢትዮጵያን ህዝብ ለመምራት የሚታገሉትን ዜጎች ኢዲሞክራሲ በሆነ መንገድ ለመቀልበስ የተለያዩ መሰናክሎችን ያስቀመጠ ስለመገኘቱ ኮማንድ ፖስት ተብየው በቂ ማሳያ ይመስለናል። ይህ ኮማንድ ፖስት የሚመራው ደግሞ አራተኛ ክፍልን ማለፍ ዳገት በሆነባቸው ፕሮፌሰር ሜጀር ጀነራል ከመሆኑም በላይ ይግለሰብ ኢትዮጵያዊ ስብና የሚባል ነገር የማያውቃቸውም ከመሆኑም በላይ ላለፉት 41 አመታት ለተጣለባቸው ጋኔል ይቅርታ ለተጣባቸው ጋኔል የንጹህ ህዝብ ደም ግንባር ግብር በማውጣት የለመዱ ባዕድ አምልኮ ተከታይ መሆናቸው ደግሞ የነገሩን አስከፊነት በግልጽ ያሳያል። አሁንም ቢሆን በሀገራችን በኢትዮጵያ ዘርግቻለሁ የሚለው ዴሞክራሲያዊ ስርዓት ፈሩን ስቶ የወያኔ ጸረ ዴሞክራሲያዊነትና አንባገነንነት በግልጽ ያሳየ ይገኛል። የጸረ ዴሞክራቶች ዋንኛ መገለጫው ደግሞ ፍርሃትና አለመተማመን ነው። ይህ ደግሞ አንባገነንነትን ይወልዳል። በትውልዷ ኢራናዊ የሆነችውን የፈረንሳይ ዜግነት ያላት ታዋቂዋ ኖቬሊስት ጸሐፊና የፊልም ዳይሬክተር ማሪያን ስታራፒ እንዲህ ብላለች። When we are afraid, we lose all sense of analysis and reflection. Our fear paralyzes us. Besides, fear has always been the driving force behind all dictators' repression. በግርድፉ ስንተረጉመው ፍርሃት ሲይዘን የማሰብና ነገሮችን የማገናዘብ ችሎታችን ይጠፋል። ፍርሃታችን ሽባ ያደርገናል። የፈላጭ ቆራጮች ጭካኔ ዋናው ምንጩና መንስኤው ፍርሃታቸው ነው ነበር ያለችው። ይህን እውነት ነው ወያኔ ከምንም በላይ ቦቅቧቃና ፈሪ ነው። የራሱ ጥላ እንኳን የሚያስበረግገው ፈሪ ነው። ሙሰኛና ሌባ ስለሆነ ሌሎችን በመልካም አያይም። ሌባናት ልጇን እንዲሉ የፕሮፌሰር መረራ ጉዳይም ይኸው ነው። አራተኛ ክፍል ላይ የቆመው ሌባው ተጠሪ በአውሮፓ ህብረት ተገኝቶ ገለጻ ለማድረግ ባለመታደሉ የፈጠረው ቅናትና ፍርሃት ከዛ የዘለለ ህጋዊ መስረት የሌለው አጸያፊ ተግባር መሆኑን እኛም አይቶ ሳሞራም ጠንቅቀን እናውቀዋለን። በአጠቃላይ አምባገነን መንግስት መፍትሄዎቹ ሁሉ ውሸትና አጥፋት ናቸው። ስለዚህ ከዚህ በተጨማሪ ህዝቦች በሐሰት ላይ ለተመሰረተው የወያኔ ፕሮፓጋንዳ ቦታ ባለመስጠት ጥቅማቸውን ለማስከበር በጋራ ትግል ቅድሚያ በመስጠት የተያዙትን የለውጥ ሞት ሽረት አጠናክረው መቀጠል ይተበቅባቸዋል። ከሁሉም በላይ ደግሞ ህዝቦችን መከፋፈል አዳክሞ መግዛት ግቡ ያደረገውን የወያኔ መንግስት ከስልጣኑ ለማስወገድ ህዝቦች ትግላቸውን ማቀናጀትና ማጠናከር ይተበቅባቸዋል።
አልሽው እኔ እንኳን ብዙ ጊዜ ሰው የሚለኝ ምንድነው ያህመድ እየጠጣ ነው ወይ የሚያድረው ሁሉ ጊዜ እንትን ይላል ጉሮሮ ነው ያ እኔ ጧጧቱን ጊዜ እንደዚህ
እንግዲህ ዛሬ ፕሮግራማችን ይሄን ይመስላሉ።
በነገራችን ላይ መጠጥ እንደማልጠጣ የማያውቁ ሰዎች ናቸው
በጣም ዘውጭ ያቃሉ
ፉት ነው እንዶ ለጥማት ምናምን ካልሆነ ስለከነ
ከዚህ ቀጥሎ እንግዲህ ጉተንበርግ ሰላም ሄልፍ ተርጎ ነበር ሰላም ሄልፍ ምን ይመስላል እና ማዘጋጀት ወደሚለው እንላለን።
ትክክል።
ከዛም ቀጥሎ ደግሞ በዶክተር መራራ ጉዲና መታሰር አመላክቶ አንድ አንድ ሰዎች ኢንተርቪው እናደርጋለን ከኔ ሰው ጋራ እንግዲህ ኢንተርቪው ያድርገን ለምን ታሰሩ እንዴ ታሰሩ የሚለውን ነገር እንሰማለን።
በነገራችን ላይ እኔ እስከማቀው ድረስ ዶክተር መረራ የመጀመሪያ ጊዜያቸውን ሲታሰሩ እኔ እስከማቀው እንግዲህ በጣም ጥንቁቅ ሰው ናቸው፣ የሚናገሩትንም የሚያውቁ ሰው ናቸው። ታስረው አያውቁም። አሁን ግን የጨነቀው እርጉዝ ያገባል እንዲሉ በወያኔ ስለተደናገጠ ሁሉንም በቃ ከግራ ከቀኝ እየተንፈራገጠ ሁሉንም እንትን እያለ ነው ችግሩ። ዲክታተሮች መጨረሻ እንትን ናቸው። ይሄን ነው ሁሉንም ከግራና ከቀኝ ማሰር ነው፣ መግደል ማሰር። አዎ።
ከዛ ቀጥሎ ደግሞ ብሩክ በረከት የሁድ መዝናኛ ፕሮግራም ዛሬ አለን። የዛሬ ሳምንት አልነበረንም፣ ዛሬ ደግሞ አለን። 15 ቀን አንድ ቀን ነው ብሩክ
በተሻለ አቅም በየሳምንቱ ይቀርባል። ካልሆነም በ15 ቀን የሚቀርብ ነው።
ኦኬ።
ቀጣዩ ዜና ፕሮግራማችን አለ። ከዛን ደግሞ ከዜና በኋላ የአና ኮሚቴ ኢንተርቪው እናደርጋታለን። አና ኮሚቴ ኢንተርቪው ታደርጎ አህመድ ነ
በተቻለ መጠን እንግዲህ ኢንተርቪው ለማድረግ እንሞክራለን። ከዜና በኋላ ነው እንደተለመደው ኢትዮጵያ ድምጽ ሬዲዮ አድማጮቻችን ሁሉም እንዲሳተፉበት ጥያቄውን ወደ አማርኛ እንተረጉማለን። ምንም በቀጥታ ቢሆንም እሳቸው በቀጥታ የምናወራቸው ቢሆንም መልሳቸውንም ጥያቄውንም በተቻለ መጠን እንግዲህ አቅማችን በፈቀደው መሰረት እያሳጠረን ለመተርጎም እንሞክራለን። ኢትዮጵያኖች ሁሉ ነገር ማወቅ አለባቸው የሚል እምነት አለን። እንግዲህ ፕሮግራማችን
ይመስላል። እንግዲህ ወደ ጉሰንበርኩ ኢንተርቪው እንሄዳለን ከትንሽ ደቂቃ በኋላ
እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። መልካም ቆይታ እንመኝላችኋለን። ጠናስትልኝ እንግዶቼ። ሃሎ
ጠናስትልኝ
ይሰማችኋል? አድማጮቻችን፣ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከጎተንበርግ ወንድሞቻችን እና እህቶቻችን ያደረጉትን ሰላማዊ ሰልፍ በተመለከተ ጎተንበርግ ከሚገኙት ኢትዮጵያውያን ወገኖቻችን ጋር ከዶክተር ጌታሁን እና ከአቶ ዮሐንስ ጋር አቶ ዮሐንስም አጠገብ ነው መሰለኛለሁ ዶክተር ጌታሁን።
አዎ፣ አቶ ዮሐንስም አለው።
አዎ፣ ከነሱ ጋር ውይይት እናደርጋለን። በመጀመሪያ ዶክተር ጌታሁን ለአድማጮቻችን አንድ ነገር ግልጽ ማድረግ እንፈልጋለን። ብዙ ሰዎች ሲተቹን ነበር ለምንድነው የኛን የራሳችንን የጎተንበርግን የኢትዮጵያኖች ወዳጆቻችንን ሰላማይ ሰልፍ የኢትዮጵያ ድምጽ ሬዲዮ እንዲሰማልን ያላደረገው የሚሉ እዚሁ ያሉ ኢትዮጵያኖች ወቀሳ አቅርበዋል በኢትዮጵያ ድምጽ ሬዲዮ ላይ። ይሄንን ግልጽ ለማድረግ እናንተ ለኛ ልካችኋል መልእክት መልእክት ግን የላካችሁት ማክሰኞ በ29 ነው። እኛ ደግሞ ማክሰኞ ኦሬዲ ማስተላለፍ ጨርሰን ነበር ሁር ነው ማስተላለፍ የምንችለው እና ይሄ እንድታወቅልን ብለን ነው። እናንተ እንኳን ነገሩን ስለምታውቁት ይገባቸዋል ብለን ገምታለን።
በዚህ በኩል አይ ቲንክ ብዙም በጣም የሚያወያየን ነገር የለም። ምንም ደግሞ እናንተ የኛም ፕሮግራም ላይ ማስተላለፍ ፈልጋችሁ ያላደረጋችሁት ነገር እንደሆነ ለኛ በጣም ግልጽ ነው። ያለ ቅሬታ በእኛ አካባቢ የለም። ሰው ምናልባት ጉዳዩን ስላላወቀው ቅሬታ ኖሮ ሊሆን ይችላል። አሁንም አልዘገየም እኮ ይሄ ሰላማዊ ሰልፍ የተደረገው አርብ ነው። የእናንተ ፕሮግራም አሁን የመጣው ሁለት ነውና የዘገየ ጉዳይ አይደለም ነው ለማለት ምፈልገው።
እኛ እንኳን በመጥፎም አላየነው ነው እንደውም ደስ ነው ያለን። ኢትዮጵያዊው ይተሳሰባል ብለን ነው ያሰብነው። እዚህ ያለው ኢትዮጵያዊ ጎተንበርግ ያለው ወንድሙና እህቱ ሰላማዊ ሰልፍ ሲወጣ እንዲሰማለት እኛን ለምን አላደረጋችሁ ማለቱ እንደውም አስደስቶናል። በጣም ቆንጆ ነው ግን ምክንያቱ ይሄ ነው ለማለት ነው። ለማንኛውም ዶክተር ጌታሁን እንዴት ነበር ሰላማዊ ሰልፋችሁ? ምንድነው አላማው? ለምንድን ነው ያደረጋችሁት? እንዴት ነበር? እስቲ አንተና አቶ ዮሐንስ አጠር አድርጋችሁ በተራ በተራ ገለጹልን።
እንግዲህ ሰላማዊ ሰልፉን ከማድረጋችን በፊት ሁለትና ሶስት የተለያዩ ስብሰባዎች ተደርገው በዛ ስብሰባዎች ላይ የኢትዮጵያን የወቅቱን ተጨባጭ ሁኔታ ከተለያዩ ሚዲያዎች ያገኘነውን አገር ቤት ሄደው የተመለሱ ሰዎች የሰጡትን ምስክርነት የመሳሰለውን ገምግመን ተወያይተን ከዛ በኋላ ያለው ሁኔታ አደገኛ መሆኑን፣ መጥፎ ሁኔታዎች መኖራቸውን፣ የሰው መብቶች ጥሰት መኖራቸውን፣ ሕዝብ በአላግባብ መጎዳቱን በሚመለከት የአንድ የጋራ አቋም ያዝን። ያንን የጋራ አቋም ይዘን በተለያየ ጊዜ የተሰበሰበው ከ150 በላይ የሚሆን ሰው ሁለት ሶስት የተሰብስበው ከዛ የአቋም መግለጫ እንዲወጣ ህዝቡ መመሪያ ሰጠ። በዛ መመሪያ መሰረት የአቋም መግለጫ ተዘጋጀ። በዛ መመሪያ መሰረት ሰላማዊ ሰልፍ ተዘጋጀ እና ሰላማዊ ሰልፉን ባደረግንበት ጊዜ ወደ 200 የሚደርስ ሰው ነበር። ከዛ ይሄንን ሰላማዊ ሰልፍ በመናደርግበት ጊዜ የተነሱት ዋና ዋና ጥያቄዎች ህገ መንግስታዊ መብቶች ተጥሰዋል፣ ሰዎች መብታቸውን ህጋዊ በሆነ መንገድ በመጠየቃቸው፣ የመንግስትን አሰራር በመቃወማቸው ታስረዋል፣ ተደብድበዋል፣ ተገለዋል። ይሄ በተለይም በአማራው በኦሮሞውና በሌሎችም ብሔረሰቦች አካባቢ ተደርጓል የሚል ተቃውሞ ሲሆን ከዛም ሌላ የአስቸኳይ ጊዜ አዋጁ አግባብ እንዳልሆነ፣ ህዝብን በማጋጨት ላይ መንግስት መሰማራቱ ትክክል እንዳልሆነ፣ በቅርቡም እንደነ ዶክተር መረራ ያሉ መታሰራቸው ኢፍትሃዊ እንደሆነ፣ እንደ ዶክተር ፍቅሩ ማሩ ያሉ ቢሆኑ ህጋዊ የሆነ መብታቸው ተጠብቆላቸው ጉዳያቸው በስርዓቱ ታይቶ መለቀቅ የሚችሉበት ሁኔታ ሲኖር በስቃይ ላይ እንደሆኑ፣ ይህን ሁሉ ነው እንግዲህ ሰላማዊ ሰልፉ ያንጸባረቀው። ዮሐንስ የሚጨምረው ካለ ደግሞ ከሱ አዳም።
አቶ ዮሐንስ
ሰላም ታስልኝ። አህመድ በጣም ነው የምናመሰግነው ስለ ኢንተርቪው። አሮ ይሰማል?
ይሰማል። ቀጥል ቀጥል አቶ ዮሐንስ ቀጥል።
እሺ እሺ ሰላም ታስልኝ። ያው ዶክተር ጌታሁን ጠቅሶታል በብዛት ያሰብነውን ነገር ምንድነው። በተለይ ያው እንደምታውቁት ሁላችንም እንደምናውቀው ማለት ነው በአሁኑ ሰዓት ዝም የምንልበት ጊዜ አይደለም። ከቱም ኢትዮጵያ ውስጥ የሚደረገው ግፍና በደል ሰቆቃ በጣም በጣም እየባሰ ነው የመጣው እና ይሄን ነገር ዝም ብሎ ማየት ለአብዛኛው ለሁላችንም ኢትዮጵያዊ የሚዘገንን ነገር ነው። ስለዚህ በፖለቲካ ፓርቲ የተደራጀ ሰዎች አይደለንም፣ ግን ያው እንደ ኢትዮጵያዊነታችን እንደማንኛውም እንደ ሰብአዊ ፍጡር ይሄንን ነገር ዝም ማለት አንችልም። ሰዎች ሲገደሉ፣ ሲታሰሩ፣ በግፍ ሲቃጠሉ፣ እንደገና በማይሆን ቦታ ሲታሰሩ፣ ሲገረፉ፣ እንደገና መብታቸው ሲጣስ ከዛም ውጭ አልፎ ደግሞ ይሄ ነገር በስቶ በኮማንድ ፖስት የደርግ አይነት ቅርጽ ያለው ፎርም ተፈጥሮ በሀገራችን ውስጥ በአሁኑ ጊዜ ያው ግለሰባዊ መብት እንኳን በማይከበርበት ሁኔታ የሰው ልጅ ሰላም በጭራሽ የተሟጠጠበት ሁኔታ ነው ያለው። ከዚህ ውጭ ደግሞ ወደፊት ደግሞ አቅጣጫው ይህንን ነገር እንኳን ብናየው የወደፊት አቅጣጫው በጣም የሚያስፈራ ነው እና ይሄንን ነገር እንግዲህ ማንኛውም ነፍስ ያለው ኢትዮጵያዊ ተቋሚም ይሁን ደጋፊም ይሁን ወይም ደግሞ መሃል ላይም ዝም ብሎ የሚያይም ሲሆን ዝም ማለት የሚገባው አይደለም። በእውነት ነው የምላችሁ። እና ይሄንን ነገር ያነሳሳን ነገር ሰባዊ ነው፣ የሰባዊ መብቶች ናቸው። እና ይሄ እኛ ኢትዮጵያኖች ብቻ ሳንሆን ማንኛውም ኢትዮጵያዊ ያልሆነ ዜጋ ኢትዮጵያ ውስጥ የሚፈጠረውን ነገር እንኳን እያየ እንትን አለ ምንድን ነው አጋርነቱን ማሳየት ያለበት ወቅት ነው። እና በዚህ ነው የተነሳሳንበት።
እንዴት ነው ሰላማዊ ሰልፋችሁ የተሳካ ነበረ? በቮይስ ኦፍ አሜሪካ ላይ ሁሉ ተሰብቷል የእናንተ ሰላማዊ ሰልፍ። እና እንዴት ነው ለቀጣዩስ ምን አስባችኋል? አበረታታችሁ የአሁኑ ሙከራችሁ ምንድን ነው ያሰባችሁ?
ላስተላልፍ ለዶክተር ጌ
ጥሩ በጣም ጥሩ
ጌታውን ወይስ
ንርቅ ደስ እንዳለ
ያብራራው እሱ ከገደ ለምን
ኦኬ ዶክተር ጌታውን ካልሰማኸኝ ጥያቄ ምንድነው ያሁን ያደረጋችሁት ሰላማዊ ሰልፍ አበረታች ሆኖ አገኛችሁት ወይ? የህዝቡም ሪአክሽን እንዴት ነበር? እናንተስ ወደፊት በዚህ ጉዳይ ላይ ለመቀጠል አስባችኋል ወይስ አንድ ጊዜ ወጣችሁ በቃ ጨረሳችሁ? እንዴት ነው ያሰባችሁት?
በእርግጥ ሰላማዊ ሰልፉ በጣም አበረታች ነበረ። በከፍተኛ ሁኔታ ኦርጋናይዝድ ሆነን ነበር የወጣ ነው። መፈክሮች በስነ ስርዓቱ ተጽፈው በላውድ የሆነ ትልልቅ ኢንስትሩሜንቶች ተዘጋጅተው የአቋም መግለጫዎቻችን ደግሞ በተለያዩ ቋንቋዎች በአራት የተለያዩ ቋንቋዎች ተነበው ከዛ ሌላ ደግሞ ተሳታፊዎች ኢትዮጵያውያን ብቻ ሳይሆኑ አንዳንድ የምናውቃቸው ስዊድናውያንም በቦታው ተገኝተዋል። ለእነኚህ ሰዎች የተለያዩ አቋማችን የሚገልጽ ወረቀቶች ሰጥተናል እና የነበረው ሁኔታ በጣም ጥሩ ነው። የሚቀጥለውን ሁኔታ በተመለከተ ዝም ብለን ሰልፍ ወጥተን ተመልሰን የመግባት ሁኔታ ሊሆን አይችልም። ምክንያቱም ኢትዮጵያ ውስጥ ያለው ችግር እንደቀጠለ ነው። የእኛም ደግሞ ተቃውሞ ይቀጥላል። ባለፈው ጊዜ ህዝቡ ጋር ተሰባስበን ተነጋግረን ይህንን አቋም ይዘን አብረን ሰላማዊ ሰልፍ እንውጣ፣ የአቋም መግለጫ እናቅርብ ብሎ ህዝቡ በወሰነው መሰረት ይህን አድርገናል። አሁን ደግሞ ወደ ህዝቡ ተመልሰን የሚቀጥለው ነገር ምንድን ነው የሚለውም ከህዝቡ ጋር ተመካክረን የምናደርገው ነገር ይቀጥላል እንጂ ኢትዮጵያ ውስጥ ያለው ሁኔታ ባለበት ሆኖ ዝም ብለን ወደ ቤታችን ገብተን የእኛ ድርሻችንን አድርገናል ብለን የምንሄድበት ሁኔታ ላይ አይደለም ያለ ነው እና የኔ መግለጫ ይሄ ሲሆን፣ እስቲ ዮሐንስ ደግሞ የሚለው ካለው
እንግዲያውስ ለዮሐንስ ሞረውርለት ጥያቄ። ዮሐንስ አቶ ዮሐንስ ከሰማኸኝ?
አዎ አዎ ሰማኝ።
ድርባ ቢያብር አንበሳ ያስር ሲባል እሰማለሁ። ነገሩም እንደሱ ነው። ድር በጣም ቀጭን ነች፣ ግን በአንድ ላይ ከተሰባሰበ አንበሳን የሚያክል ጉልበተኛ ማሰር ይችላል ነው። ነገሩም ደግሞ እውነት ነው። እናንተስ ጎተንበርግ ያላችሁ ኢትዮጵያውያኖች ምንም የተሳካ ሰላማዊ ሰልፍ ብታደርጉም ከሌሎች እህቶቻችሁና ወንድሞቻችሁ ሌላው ቢቀር ስዊድን አካባቢ ካሉት በኢትዮጵያ ጥያቄ ላይ የፖለቲካ ፓርቲ ድርጅት ሳይሆን የህዝብ ጥያቄ ሰብአዊነትን ጥያቄ ከሚያነሱ ኢትዮጵያውያኖች ጋር አብሮ እንዲህ አይነቱን ነገር ለማድረግ ወደፊት አላማ አላችሁ?
በትክክል አለን። ያው እንደምታውቀው እንግዲህ ከአንተ ጋር ያው ብዙ አመት ሰርተናል። ከሀያ አመት በላይ ነው እንግዲህ እንትን ያለው። እንደ አጋጣሚ ሆኖ የተወሰኑ ወቅት ላይ ድክመት ነበሩ። እነዛ ድክመቶች ደግሞ ያው እንደምታውቀው ከወያኔ አካባቢ ኃይለኛ ጭነት ነበር። ያ ነገር ሰውን ከፍሎታል። ሰው በአንድ ጥያቄ ስር ነበር የሚተላለፈው፣ ወይ የሃይማኖት ጥያቄ፣ ወይ የብሔረሰብ ጥያቄ፣ ወይ የሴት ጥያቄ፣ በአንድ ጥያቄ ስር ነበር ሰው ቁጭ ያለው እና አሁን ግን ያ ነገር ገብቶት ህብረተሰቡ ያው አንድ መሆን ያስፈልጋል። ድር ቢያብር አንበሳ ያስር፣ ልክ እንዳልከው አንድነት ኃይል ነው የሚል ነው የኛ መፈክራችን። አንዱ ኃይል ደግሞ የህዝብ ነው፣ ህዝብ ያሸንፋል ነው ያለው። እንግዲህ ምናልባት ካየው ፖስተሮቹ ላይ ከላክልል ውስጥ እና በአሁኑ ሰዓት ያው እንደነገርን እንግዲህ ቅድም እንዳልነው ዝም የምንልበት ዘመን አይደለም። ምክንያቱም ይሄ ዝም የሚያሰኝ ሁኔታ አይደለም። በጣም የሚያሳዝነው ይሄንን ሁሉ እያየ ዝም የሚል ሰው ነው። እንደዚህ አይነት ሰው በጣም ጨካኝ ሰው ነው፣ በጣም አረመኔ ነው፣ ከሰውም የሚቆጠር አይደለም። ይሄ ነው እንግዲህ አሁን እዚህ ጉተንበርግ አካያየኑ እና ከመጡ ሳምንት ያረጉ ጀምሮ ከአርባ ዓመት በላይ የኖሩ ሰዎች ተሰባስበዋል በዚህ ሰልፍ። ይሄ ነገር የሚያሳየው ምንድነው? ኢትዮጵያዊው አንድ እንደሆነና ኢትዮጵያ ውስጥ ያለው ግፍ ከእንግዲህ በኋላ ያው የኢትዮጵያ ህዝብ እንደምታውቀው ቻይ ነው። ብዙ መንግስት ይችላል፣ መንግስትን ያከብራል፣ መንግስትን እንደ ከአምላክ በታች ነው የሚያየው። ግን አሁን በቃው። ምክንያቱም ለዚህ መንግስት ያልሰጠው እድል የለም። ሁላችንም ቢሆን በተለያየ መንገድ እድል ሰጠነው ለዚህ መንግስት እና ይሄ መንግስት በምንም ታምር የማይሰማ ነው በምንም ታምር የማይማር ነው በምንም ታምር የሚታደስም አይደለም በዛ ላይ ደግሞ የኢትዮጵያን ህዝብ ሊሰማም የመጣም አይደለም ጭካናዊነቱና አረመኔነቱ ገና አሁን ያወጣው በጣም ምን አይነት አውሬ እንደሆነ የሚያሳይበት ዘመን ነው እና ይሄንን አውሬነታቸውን እኛ ንቀተንባቸዋል ከእንግዲህ በኋላ አቁሙ ማለት አለብን የእያንዳንዳችን ድምጽ ወሳኝ ነው ትንሽም ብትሆን አንድም ሰው ይውጣ ሁለት ሰው ሰልፍ ይውጣ ይሄንን መንግስት መቃወም ለዚህ መንግስትም ትምርት ነው ምክንያቱም አወዳደቁም እንዲያምር ያስፈልጋል አለዛ ይሄንን ጭካኔውን ካለዛ አወዳደቁም በጣም ከባድ ነው የሚሆነው እና ይሄ መልክት ምን ሰጠውኛ ለኢትዮጵያ ህዝብም ነው አሁን ኢትዮጵያን በመግዛት ላይ ላለው አሸባሪው መንግስት ነው ምንለው አሸባሪ ነው የወያኔ መንግስት ከፋፋይ ነው ለዚህ መንግስት ነው መልክታችንን እናስተላልፈው የሰልፉ ይዘት ይሄው ነበር እንግዲህ ማለት
ኦኬ ሳላ እንግዲህ ወደፊት ምንድነው በስዊድን ከሚገኙ ሌሎች ህቶቻችሁና ወንድሞቻችሁ ጋር በዚህ በሰባይነት ጥያቄ ላብራችሁ ለመስራት አላማላችሁ ማለት ነው
100% አለን ይሁን አሁን አህመድ ባለፈውም ጊዜ ከስቶክሆልም ካሉት ጋራ ለመገናኘት በጣም ሞክረን ነበር ከቶርሱት ጋራ ግንኙነት አድርገናል ግን ያው እንደሚታወቀው እናንተ ስቶክሆልም አካባቢ ትንሽ ግንኙነታችሁ የትግሉኔታ ካፍ ያለ ነው ሞቅ ያለ ነው የተለያዩ ፓርቲዎች አሉ የተለያየ ስትራክቸር ነው ያላችሁ ለምሳሌ ሰልፍ ስትወጡ እኛ አካባቢ ግን ገና የመጀመሪያ ጊዜ ነው ያው ሰውም ቁጥር ያነሰ ነው እንደምታውቀው ሰውም ቁጥር ወሳኝ ነው አብዛኛው ሰው የሚኖረው ወደ ስቶክሆልም አካባቢ ነው ስቶክሆልም እና ስቶክሆልም ዙሪያ ውስጥ ነው ያለው እና ያው ህብረታችን ልክ እንደ ድሮ እንደ ኢትዮጵያን ወዳጅነት ማህበር በአገር አቀፍ እኛም አባል ነበርን ሉንድ ያሉትም ሁም ያሉትም የተለያየ ቦታ ያሉ ማህበራት አባል ነበሩ የዛሬ 20 አመት 25 አመት ገና ሲጀምሩ ማለት ነው እና ወደዛ መንፈስ መሄድ አለብን
በጣም ጥሩ እነዚህን ሰዎች እንድታገኙአቸው አሁን አዲስ የተቋቋመው የሀገር ምንድነው የኢትዮጵያ ኮሚኒቲ እንድትገናኙ ለማድረግኛም እንሞክራለን በመጨረሻ ከመለያታችን በፊት ዶክተር ጌታሁንን አንድ ጥያቄ ልጠይቀው ፈልጋለሁ አጠገብካለሁ
እሺ
ዶክተር ጌታሁን ድሮ በኢትዮጵያ ሀገር አቀፍ ማህበር ስም አንድ ዲክሽነሪ ባንተ ችሎታ አውጥተን ነበር ማህበሩ ፋይናንስ አድርጎ ተዚህ ለእንደሆነ ለስደተኞች ተቃሚነት ብለን አጠር ያለች ቅልብጭ ያለች አውጥተን ወዲያው በቅናሽ ዋጋ ሸጠን እንትን ብለን ነበር ያ ዲክሽነሪ አሁን ብዙ ኢትዮጵያውያን ይጠይቃሉ ያንን በተመለከተ ምን አመለካከት አለ ጊዜው ይኖራል ወደፊት ይሄን ለማሰብ እንደገና ለመጻፍ
ኢንትረስቲንግ ጥያቄ ነው አህመድ ያነሳው ከዲክሽነሪው ሌላ ዲክሽነሪው ላይ መለስበታለሁ ከዲክሽነሪው ሌላ በጎተንበርግ ባለው በኢትዮጵያ ወዳጅነት ማህበር ስር የኢትዮጵያ የባህል ማዕከል የሚል አድርጌ ባለፉት አመታት በትንሽ ቆይት ባሉ አመታት በየተወሰነ ጊዜ የመጽሐፍ ኤግዚቢሽን ማድረግ ነበር ምንድነው ኢትዮጵያ ነክ የሆኑ መጽሐፍትን ሰብስቤ የራሴንም ከሰዎችም ሰብስቤ በየተወሰነ ጊዜ የመጽሐፍ ኤግዚቢሽን አድርገን ለምሳሌ የተለያዩ ኢትዮጵያውያን ደራሲያን ሲሞቱ ለምሳሌ ጸጋዬ ገብረመድኅን ሲሞቱ ተክለ ጻድቅ መኩሪያ ሲሞቱ ከበደ ሚካኤል ሲሞቱ የነሱን ህይወትና የነሱን ስራ በሚመለከት ተሰብስበን ግጥሞቻቸውን ከስራዎቻቸው ውስጥ መርጠን እያነበብን እንደዚህ ባለ ሁኔታ 5-6 ጊዜ ያንን አድርገናል ግን ያለው ችግር በቂ ሰው በቦታው ያለ መገኘት ነው አሃ አሃ 530 ሆነን እየተገናኘን እንነጋገር ነበር እና ያንንም ወደፊት የመቀጠል ሐሳብ አለ ዲክሽነሪውን በርግጥ እንዳልከው አዎ የኢትዮጵያ ወዳጅነት ማህበር የተወሰኑ ያህል ድጋፍ ሰጥቶኝ ያኔ እንትን ብለነው ነበር ከዛ በኋላ አሁንም ቢሆን ዲክሽነሪዎቹ አሉ ዲክሽነሪዎቹን ኢትዮጵያውያን በተለያየ ጊዜ እኔ ጋር እየጠየቁ ወደ ቤቴ መልእክት እየላኩ ይወስዳሉ እየሸጥኩላቸው ማለት ነው እና ዲክሽነሪው አለ ወደፊትም ይኖራል ሁኔታና ጊዜ ከፈቀደ ደግሞ ብዙ ነገር ልንሰራ የምንችለው ነገር አለ ዕውቀታችንን አስተባብረን እና ባለፈው እንግዲህ ዲክሽነሪውን እንትን ለማድረግ ለማሳተም መጀመሪያዎቹን 200 ኮፒዎች ለማሳተም የኢትዮጵያ ወዳጅነት ማህበር በዚህ ወቅት የነበረው ያደረገልኝ ድጋፍ ከፍ ያለ ነው በጣም አመሰግናለሁ እናንተም
ለኢትዮጵያኖች የሚጠቅም ስለነበረ ለኛ ዋናው አላማችን እሱ ስለሆነ የሚያስደስተን ነው ስለዚህ ዶክተር ጌታሁን ምናልባት ኢትዮጵያኖች በተለይ አዲስ የሚመጡት ትንሽም ብትሆን የቋንቋው ችግር ስላለ ለወደፊቱ ይሄ ተስፋ አለ ማለት እንችላለን
አለ ዲክሽነሪው ራሱ አለ የሚገርምህ ነገር ግን በጣም ኢንትረስቲንግ ነገር ነው በጣም እንጂ ተስፋ አለ።
በጣም ቆንጆ
ለሙሉ አለ እና አሁን ምንድነው መሰለ ከኢትዮጵያውያን የበለጠ የስዊድሽ እንትኖች ተለማምደውት ከሉንድ የሆነ ቢብሊዮቴክሽንስት የሚባል እየገዛ ያሰራጫዋል። የተለያዩ ላይብረሪዎችም ደግሞ ከየላኩ መልእክት እየላኩ ይሄን ዲክሽነሪውን ከኔ እንትን ይላሉ ይገዙታል እና ዲክሽነሪዎቹ አሉ።
በጣም ጥሩ። እንድናረጋለን ይሄን በተመለከተ ወደፊት ውይይት እናደርጋለን። ሰፊ ውይይት ኢትዮጵያውያን በዚህ ነገር እንዴት ልረዳው እንደምንችል ያለፈው የኢትዮጵያ ሀገር አቀፍ ማህበር ያደረገውን እንዴት አድርገን በሌላ በኩል ደግሞ አሁን ማድረግ እንደምንችል እንወያያለን። ዶክተር ጌታውንና አቶ ዮሐንስ እጅግ በጣም እናመሰግናችኋለን። ከኢትዮጵያውያኖች ጋር ስዊድን ከሚገኝ ማነው በስዊድን አካባቢ ከሚገኙ ሌሎች እህቶቻችሁና ወንድሞቻችሁ ኢትዮጵያውያኖች ጋር የሚኖራችሁ ግንኙነት የጠበቀ እንዲሆን የኢትዮጵያ ድምጽ ሬዲዮም ከልብ ይመኛል። የሚችለውንም ያደርግላችኋል። ጤና ይስጥልኝ ጌቶቼ።
ጤና ይስጥልኝ። ጤና ይስጥልኝ። ደህና ሁኑ። አመት ታንኪዩ።
እሺ፣ በጣም አመሰግናለሁ አመድ።
ኦኬ፣ ዮሐንስ ሰላም ሁኑ።
I'm a man.
ቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በ88.9 ኤፍኤም ሜጋ ሄርስ የሚያስተላልፈው የአማርኛ ፕሮግራም እንደቀጠለ ነው። አሁን ከዚህ በመቀጠል የብሩክ በረከትን የእሁድ መዝናኛ ፕሮግራም እናሰማቸዋለን።
ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ድምጽ ሬዲዮ አድማጮች፣ አሁን እንደተለመደው የእሁድ ጨዋታ ፕሮግራም ይቀርባል። የዛሬው የእሁድ ጨዋታ ፕሮግራማችን ከአሜን ባሻገር ከተሰኘው መጽሐፍ የላስታ ገጸ በረከት የተሰኘ ጽሑፍ ይዘንላችሁ ቀርበናል። ከፕሮግራማችን ጋር አብራችሁን ሁኑ። የላስታ ገጸ በረከት። የላሊበላ አዳራሾችን በቃላት ወይም በፊልም ለማስረዳት መሞከር አሪፍ ቅኔን በዱዳ ቋንቋ ለመተርጎም እንደመሞከር። የላሊበላን አዳራሾች ምን ብለን እንጥራቸው? ከ1 ከአንድ አለት የተፈለፈሉ መቅደሶች የሚለው አገላለጽ ያንሰባቸዋል። አንድ ስዕል ከሺ ቃላት የበለጠ ይናገራል ቢባልም የቱሪዝም ቢሮ ፖስት ካርድ ቤተ ጎርጊስን በወርድ በቁመቱ የማሳየት አቅም የለው። ቀርበ ስታየው ሰው ድንጋይን እንደ ላስቲክ እያጣጠፈ እንዲህ ሳይጠጡ የሚያሰክር ነገር መስራት የሚችል ፍጡር መሆኑን አስበህ ትደነቃለህ። የላሊበላ ህንጻዎችን በግብጻዊም ይስሯቸው አገው ግሪክም ይስሯቸው አበሻ ሰው ከንቱ ሳይሆን የብርቶች ብርቱ ፍጡር መሆኑን ማረጋገጫዎች ናቸው። የገድለ ላሊበላ ጻፊ ላሊበናን መናኛ መነኩሴ ሊያደርገው ይቃጣዋል። ግን ዓለምን የሚደንቅ ሰው ወይም ዓለምን የሚንቅሰው ስሙን በድንጋይ ላይ አጥሞ በዓለም ላይ ዝነኛ ለመሆን ለምን ይጥራል? ላሊበላ ደካማ ሰዎች የተጋነነ ህልም ነው ብለው ሊያባርሩት የሚችሉትን ሐሳብ ወደ እውነታ አይቀየረ ብርቱ ሰው መሆን አለበት። እስከ ቅርብ ጊዜ ድረስ ባላገሮች ከየማዘኑ በግርና በበቅሎ ወደ ላሊበላ የሚገሰግሱት ጽድቅን ፍለጋ ነበር። አገር ቤት ሳለው የጥምቀት ለታ አንድ ባልቴት እኔ እሰጃ አለው ላሊበላ እንግዲህ ዳቢሎስ ምን ትበላ ብላ ተዘፍናለች። ጎረምሳው መመን ደግሞ ዳቢሎስን ወክሎ እኔስ አላጣም ልክስክስ እኔስ አላጣም ልክስክስ ሮብለታ ማለዳ ማንኪያ የምትልስ ብሎ ይመልሳል። የባላገሩ መመን ላሊበላን በመሳሟ ብቻ መንግስተ ሰማያት ገባለው ብላ ማሰቧ ያስቀኝ ነበር። አሁን ግን እንደተሸወድኩ ገብቶኛል። ወናቱን ወደ ጎን እንተውና ላሊበላን ማየት የሚያጎናጽፈው ፍሳ ራሱ መንግስተ ሰማያት ካልሆነ ምን ሊሆን ነው? የላሊበላን አዳራሾችን ማየትና መዳሰስ በቀላል የማይበርድ ምርቃና ያጎናጽፋል። እኔ በላሊበላ ቦታ በሆን ኖሮ በዚያ የቋጥኝ ማህደር በሆነ ሀገር ውስጥ ስሰፈር መጀመሪያ ወደ አይምሮ የሚመጣው ከአከባቢው ርቆ መሰደድ ወይም ወደ ለምለም የጎረቤት ሀገር መዝመት ይሆናል። ላሊበላ ግን እንደኔ አይደለም። ከዚያ ደነዝ ቋጥኝ ላይ ብሩህ መንደር አፈለቀ። ይህንን አድርጎ በለምለም ሀገር የሚኖሩ ሰዎችን ወደ እርሱ ስፍር እንዲሰደዱ ማድረግ ቻለ። ከ800 ዓመታት በኋላ የላሊበላ ናሪያ የተከተለች ሀገር ብትኖር እስራኤል ናት። አስቀያሚውን ውብ ማድረግ፣ ቅርጽ አልባውን ቅርጽ ማስያዝ፣ ከምድረ በዳ ውሃ ማፍለቅ እንደሚቻል ማሳየት የላስታውያን አብነት ነው። የላሊበላ ህንጻዎች ማሩን እየተገፈፈ ቀፎ ናቸው ማለት ይቻላል። ባዶ ናቸው። ከአዳራሾቹ መካከል ጥቂቶቹ ቤተ መንግስት እንደነበሩ ማወቅ ተችሏል። ታዲያ ንጉሱና ንግስቲቷ የተቀመጡባቸው ቃዎች እንደ ህንጻዎቹ የተራቀቁ ይሆኑ? ላሊበላ በምን አይነት አልጋ ላይ ሲተኛ ኖረ? ቁርሱን በምን አይነት ሳህን ይበላ ይሆን? ሚስቱ መስቀል ከብራ ማለዳ ከመኝቷ ተነስታ ፊቷን በምን ታይ ነበር? ለዚህ ጥያቄ መልስ ይሰጠኛል ብዬ አሰብኩት የላሊበላ ሙዚየም መጎብኘት ነበር። ግምቴ የተሳሳተ መሆኑን ለማወቅ ጊዜ አልፈጀብኝም። ላሊበላ ታዋቂ ሰዎችን ማፍራት ታቀበታለች። ከነዚህ አንዱ የምርጫ 97 መባቻ ጀግና የነበረው በምርጫው ዜማ ግን የተገለለ ነብይ ሆነው ልደቱ አያሌው ነው። የምርጫ 97 ወስ ልደቱን በሄደበት ያሳድደዋል። በአንድ ወቅት ልደቱ ከጓደኛው ጋር ምግብ ቤት ውስጥ ምሳ በልቶ ጨርሶ እጁን ታጥቦ ወደ ቦታው ይመለሳል። በቦታው የነበረ አንድ ተራቢ ተመጋቢ ብድግልና ወደ ልደቱና ጓደኞቹ ቀረብ ብሎ የእጅ መታጠቢያው ቤት በኩል ነው ይላቸዋል። ልደቱም ተሽቀዳድሞ በዚህ በኩል ብሎ በትትና ይጠቁመዋል። ያን ጊዜ ተራቢው አንተን አላምንም እነሱን የጠየቅኩት ብሎ መለሰ። የፖለቲካው አቋሙን ትተን ልደቱን እንዲህ አይነቱን መራር ገጠመኝ ተጋፍቶ የሸዋ አክሊል ደፍቶ መኖር መቻሉ ያስደንቀኛል። አባ ብርሃነ ስላሴም የላሊበላ ሰው መሆናቸውን ሰምቻለሁ። አባ ብርሃነ ማለት መንግስቱ ኃይለ ማርያም የመጨረሻውን ስብሰባ ባደረገበት ቀን ልክልኩን የነገሩት ደፋር የቀዳማ መነኩሴ ናቸው። የኢትዮጵያን ሕዝብ በደም ባህር ማግደ ቆስቁሰው የርሶን አስተዳደር ህዝቡ ባያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተያይተን እርሶ በወታደርነት ደረጃ ያድራሉ ወይም ያገልግሎት ዘመኑ ተቆጥሮ ጡረታ ያወጣሉ። ነገር ግን በአሁን ሰዓት የኢትዮጵያን 50 ሚሊዮን ህዝብ ማግደው ቆስቁሰው በእርሶ ኃላፊነት 16 ዓመት ሙሉ መርተው ሳያረጋጉት የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ጊዜ የቴድሮስን ጽዋ ከመጠጣት በቀር ሌላ እድል የለውት። የችን እድልም እንደማያበላሹት አምናለሁ ብለው ፊት ለፊት ሲነግሩን በቲቪ ተመልክተናል። መንገና ጓደኞቹ አቡነ ቴዎፍሎስን በገመድ አንቀው ማሰናበታቸውን የሚያቅ ሰው የአባ ብርሃነ ስላሴ መጥረፍ የድል ጉዳይ መሆኑን ይገባዋል። በአገራችን ጀግና ተብሎ የሚዘፈንለት ወይም ሐውልት የሚሰራለት ታጥቆ የሚገድል ብቻ ነው። ባለስልጣኑን ደፍሮ የሚገሰሰው በርቅ ጀግና መሆኑን መቀበል አለብን። እንዲህ አይነት ሰው ሲገኝ የምናበረድ ሐውልት እንኳ ባናሰራለት አንዲት አንቀጽ እንጽፍለታለን እናነብለታለን። ላሊበላ ሲመሽ ላሊበላ በምሽት ታዝናናለች። ተራራና ሸለቆ አደላዳዩ ጨለማ ይወርድና ይውጣታል። ጅንኑ የታቡር ተራራ በጽልመቱ ቅያኖስ ውስጥ ይሰጥማል። የመንገድ መብራቶች በአንድ ሰፊ ማቅ ላይ የፈሰሱ አብሪትሎች መስለው ጭልጭል ይላሉ። ልጆች በጨረቃ ብርሃን አቧራ ላይ የሃይላንድ ላስቲክ ጠርሙስ እየለጉ ይጫወታሉ። ላሊበላ በምሽት ሰዓት ወደ አይምሮ የመጣችው ቬጋስ ናት። ቬጋስ ከአሜሪካ ከተማዎች በቱሪስት ማራኪነቷ ግንባር ቀደም ናት። ቬጋስን በምሽት ምን ትመስላለች የሚለውን የሚገልጻት በዘመነ መሳፍንት ለአንዲት ዝነኛ ቆንጆ የተዘፈነ ዘፈን ነው። ኮዲት መጣሽ ኮዲት ኮዲት ፊትሽ ያበራል በሌት። የቬጋስ ፊት በሌሊት ያበራል። ገና ከአውሮፓናን ወድ ውስጥ ሆነ በመስኮት በወፈኛ ስትመለከታት ኮረንቲ ብርሃኗ ኤርታሊን የሳተ ኩሬ መስሎ ተንጣሉ ይጠብቃል። ከዚያ ምድር ወርደ ስትንቀላቀላት ድርና ማገ ብርሃን ሆኖ ታገኛለህ። ከኋላ የተገንጥላ የወደቀች ኮከብ መንደር ወይም ጋላክሲ ትመስላለች። የቨርጂኒያ ወዳጄ በኃይሉ ዘሪውን ቬጋስን ጎበኝች ስመጣ ቬጋስ እንዴት ናት አለኝ። ተጣፍጣለች አልኩት። ወትሮ ማጥያ አጣፋጭ እንደሆነ ታወቀ ነው ሲል መለሰልኝ። ቬጋስ በአደባባይ ወሲብ የሚቸረቸርበት ሀገር በመሆኗ ያጥያት ሀገር ትባላለች። ግን ቬጋስን የመሰለ ያጥያት ሀገር ብርሃን አልብሶ ላሊበላን የመሰለ ቅዱስ ከተማ በውድማ አጨለማ የሚያዳፍን አምላክ ምንድር ነው? በውቀቱ ስዩም
Ashara, 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 dunia ba karpara Majadira uriti men Africa bra Shino sharara zato aliaga Shino sharara aga karanara Nara karanara aga nara eshaba wana
እንደምናርፈዳችሁ አድማጮቻችን 11 ሰዓት ሆኗል። የሳምንቱ በዜናዎች ቀጥለው ይሰማሉ። በቅርቡ የተቋቋመው የኢትዮጵያ ሀገራዊ ንቅናቄ መጀመሪያ ህዝባዊ ስብሰባውን በተሳካው ሁኔታ በስዊድን ስቶክሆልም አካሂዷል። ባሳለፍነው ሳምንት ውድ በመሃል ስቶክሆልም በሚገኘው ማኑኤል ሾርክ አዳራሽ በተደረገው ህዝባዊ ስብሰባና የገቢ ማሰባሰቢያ ፕሮግራም በርካታ ኢትዮጵያውያን የተገኙ ሲሆን ስብሰባው አዳራሽ ከሚይዘው አቅም በላይ በኢትዮጵያውያን ተሞልቶ ነበር። በስብሰባውና በገቢ ማሰባሰብ ፕሮግራሙ ላይ አርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ፣ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ የአፋርዝ ፓርቲ ሊቀመንበር ዶክተር ኮንቴ ሙሳ በእንግድነት ተገኝተዋል። ፕሮግራሙ በሀገራዊ ንቅናቄው የስቶክሆልም ስዊድን አስተባባሪ አቶ ዘለለ ጸጋ ስላሴ ንግግር የተጀመረ ሲሆን በማስከተል ሰፋ ያለ ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰሩ በሀገራዊ ንቅናቄው ዙሪያ ሰፋ ያለ ማብራሪያ ሰጥተው ሲሆን ሀገራዊ ንቅናቄው በሁለት መሰረታዊ ጉዳዮች ላይ ስምምነት ላይ ደረሰ ሲሆን ሌሎች ባሉ ልዩነቶች ዙሪያ እየሰራባቸው እንደሚቀጥለው ስተዋል። ሁለቱ ዋናና ጉዳዮች አንደኛ ኢትዮጵያን እንደ አንድ ሉዓላዊት ሀገር መቀበል፣ ሁለተኛ ያሉ ማናቸውንም ልዩነቶች ወደፊት በዲሞክራሲያዊ መንገድ ብቻ እንደሚፈቱ የሚሉት መሆናቸውን አስረግጠው ተናግረዋል። በምሳሌ ሲያስረዱም የሳቸው ድርጅት አርበኞች ግንቦት ሰባት በብሔር ፖለቲካ እንደማያምንና ለኢትዮጵያ ችግር መፍትሄ ያመጣል ብለው እንደማያምኑ ገልጸው ይሁንና ይሄ አቋማቸው ከሌሎቹ ጋር እንዳይሰሩ እንደማያግዳቸው ገልጸዋል። ምክንያቱም ወደፊት በዲሞክራሲያዊ መንገድ ሁሉ ነገር እንደሚፈታ በመስማማታቸው ነው ብለዋል። ሀገራዊ ንቅናቄዎች ድርጅቶች እንጂ በምንም መልኩ የብሔሮች ወክልና እንደሌለው ማጽኖት ሰጥተዋል። ይሁንና ማናቸውም የፖለቲካ ፓርቲ በሁለቱ መሰረታዊ ጉዳዮች ላይ እስከተስማማና ፓርቲ አለኝ ከማለት ባሻገር በተጨባጭ አስተዋጽኦ የሚያበረክት ከሆነ ወደ ንቅናቄ በመምጣት እንደሚችል ገልጸዋል። በዚህም ከፈለገ ፓርቲዎቹ በተስማሙበት ሰነድ አሊያም የራሱን ነጥቦች በመያዝ በውይይትና በድርድር አብሮ መስራት እንደሚቻል ገልጸዋል። በማስከተል የተናገሩት አቶ ልንጨለታ ሲሆኑ በመብራሪያቸው እንዳሉት ላለፉት በርካታ ዓመታት የብቻ ጉዞ የትም እንደማያደርስ ከሳቸው በላይ ምስክር እንደሌለ በመጥቀስ መሰባሰብ አማራጭ እንደሌለው ተናግረዋል። የምዕራባውያን ፍላጎትም ቢሆን ይሄ በመሆኑ ሀገራዊ ንቅናቄው መፍትሄ ሊያመጣ እንደሚችል እምነታቸውን ገልጸዋል። በርካታ ጥያቄዎችን ከመድረክ ያስተናገዱት አቶ ሌንጮ ኢትዮጵያን ሰንደቅ ዓላማ ተቀበሉ ተብሎ ለቀረበላቸው ጥያቄ ብዙ ሺ ኦሮሞዎች ለኢትዮጵያ ሰንደቅ ዓላማ ኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማ መዋደቃቸውን ጠቅሰው ይሁንና ሰንደቅ ዓላማው የመንግስታት ምልክት ሆኖ መቆየቱን ጠቅሰው ህዝብ ባንድ ተስማምቶ መርጦ በህገ መንግስት ያጸደቀው አይደለም፣ ነጻነት ሲመጣ ህዝብ ይወስንበታል ብለዋል። የኦሮሞ ህዝብ የሚጠቀምበት አርማ በበኩሉ የኦሮሞ ህዝብ አርማ ሆኖ ወደፊት ይቀጥላል፣ እሱም ወደፊት በህዝብ የሚወሰን ይሆናል ብለዋል። በማስከተል የተናገሩት የአፋር ህዝብ ፓርቲ ሊቀመንበር ዶክተር ኮንቴ ሙሳ እንዳሉት የአፋር ህዝብ በኢትዮጵያዊነቱ የማይደራደር መሆኑን በመግለጽ ለጊዜው የብሔር ፖለቲካ ያስፈልገው አካባቢው አትኩሮት እንዲያገኝና ችግሮቹ እንዲቀረፍ ብቻ እንጂ ወደፊት ዴሞክራሲያዊ አስተዳደር ሲመሰረት የብሔር ፖለቲካቸው እንደሚያከትም ተናግረዋል። በማስከተል ከፍተኛ ርብርብ የተካሄደበት የገቢ ማሰባሰቢያ ፕሮግራም የተካሄደ ሲሆን የኦሮሞ የአፋር ኮሚኒቲዎች እንዲሁም ኢትዮጵያውያን የጎላ ተሳትፎ ያደረጉ ሲሆን ከፍተኛ ገንዘብም ተሰብስቧል። ከኖርዌይ ለስብሰባ የመጣው አትሌት ሙሉጌታ በሩጫ ውድድር ወቅት ለብሶ የተወዳደረበትን ያሸነፈበትን ያንደረጋቸውን ቲሸርት እንዲሁም የተሸለመውን ዋንጫ ለንቅናቄው አበርክተዋል። ከታዳሚዎች በርካታ ጥያቄዎች ቀርበው መልስ የተሰጠባቸው እንዳለ አዳራሹን ያከራዩት ሰዎች የውሉ ሰዓት ከመድረሱ በፊት ቀድማቸው እንድትወጡ በማለታቸው ፕሮግራሙ ምሽቱን ሳይቀጥል ቀርቷል። በዚያም የፕሮግራሙ ፍጻሜ ሆኗል። የዶክተር መራራ ጉዲና ስርዓት እንዳሳሰበው የአሜሪካ መንግስት መግለጫ ወጣ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑት ዶክተር መራራ ጉዲና ስርዓት እንዳሳሰበው የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት በቃል አቀባዩ በኩል የአቋም መግለጫ አውጥቷል። በአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ማርክ ቶነር እንዳሉት የኢትዮጵያ መንግስት ዶክተር መራራ ጉዲናን ማሰሩን የአሜሪካ መንግስት እያሳሰበው መምጣቱንና ሁኔታዎችንም በቅርበት መንግስታቸው የተከታተለ መሆኑን ለጋዜጠኞች ተናግረዋል። የኢትዮጵያ መንግስት ዶክተር መራራ ጉዲናን ማሰሩን የሚያሳየው ነገር ቢኖር ኢትዮጵያውያን ነጻነት ድምጾችን ለማፈን በዜጎች ላይ የሚጣሉት ገደቦች የተጠናከሩ መምጣታቸው ማሳያ ነው ብለዋል። በሀገሪቱ የታወጀ በአስቸኳይ ጊዜ አዋጅ በህገ መንግስቱ የተረጋገጡትን ህጋዊ መብቶችን ለማፈኛነት መንግስት የተጠቀመበት መሆኑን ያመላክታል። የኢትዮጵያ መንግስት ለተፈጠሩት ሀገራዊ ችግሮች ፖለቲካዊ ለውጦችን አመጣለው ካለ ውሳኔ ጋር ተጻራሪ የሆነ ድርጊት መሆኑንና ሁኔታዎች በቅርበት መንግስታቸው እንደሚከታተል ቃል አቀባዩ ጠቅሰው ተናግረዋል። ዶክተር መራራ ጉዲና ባሳለፍነው ሳምንት የአውሮፓ ጉዟቸውን አጠቃለው ሀገር ሲገቡ በኮማንድ ፖስት መያዛቸው ሲታወቅ ኮማንድ ፖስቱ በሰጠ ማብራሪያ ዶክተር መራራ የታሰሩት በአስቸኳይ ጊዜ አዋጁን በመሻር የአሸባሪ መሪ ካላቸው ከፕሮፌሰር ብርሃኑ ነጋ ጋር በጋራ በመነጋገራቸውና መግለጫ በመስጠታቸው ነው ብሏል። በተያያዘ ዜና ዶክተር መራራ በተያዙ ማግስት በድብቅ ፍርድ ቤት መቅረባቸው ሲነገር ዶክተር መራራ ከስራ ሰዓት ውጭ ጊዮርጊስ በሚገኘው ፍርድ ቤት ቀርበው ፖሊስ የ24 ቀን ተለዋጭ ቀጠሮ ጠይቆባቸው መመለሳቸውም ታውቋል። ከሚኒስቴሮች ጀምሮ እስከ ታችኛው እርከን ድረስ በስልጣን ላይ የሚገኙ ባለስልጣናት የህወሓት አገልጋዮች መሆናቸውን አንድ የኤምባሲ ባልደረባ ተናገሩ። አሁን በስልጣን ላይ ባለው ስርዓት ውስጥ ከሚኒስቴር ጀምሮ እስከ ታችኛው እርከን የሚሰሩ በሙሉ የህዝባዊ ወያኔ ሓርነት ትግራይ አገልጋዮች መሆናቸውን በጀርመን ፍራንክፈርት የኢትዮጵያ ኤምባሲ ባልደረባ የነበሩ ገለጹ። ከስርዓቱ ጋር በመቆየታቸው መጸጸታቸውን የኢትዮጵያን ህዝብም ይቅርታ ጠይቀው ከህዝቡ ጎን በመሰለፍ ለለውጥ እንደሚሰሩ ማስታውቀዋል። በጀርመን ፍራንክፈርት የኢትዮጵያ ቆንስላ ማዕረግ የዲያስፖራ ዘርፍ ኃላፊ በመሆን ሲያገለግሉ የቆዩት በቅርቡ ከስርዓቱ የተለዩት አቶ ግርማ መንገሻ ይህን የገለጹት ከኢሳት ጋር ባደረጉት ቃለ ምልልስ ሲሆን በሆዴድ አባልነት ስርዓቱን ተቀላቅለው ለደረሱበት ኃላፊነት መብቃታቸውንም አስረድተዋል። በቆንስላ ውስጥ ከሚሰሩት የኤምባሲ ሰራተኞች አብዛኞቹ የትግራይ ተወላጆች መሆናቸውን የገለጹት አቶ ግርማ መንገሻ በፍራንክፈርት ከተማ ከሚገኙ ስርዓቱ ደጋፊዎች 90% የትግራይ ተወላጆች መሆናቸውንም አስረድተዋል። የቀሩት 10% የሚሆኑትም ከተለያዩ ብሔረሰብ ቢሆኑም እነዚህ በሀገር ቤት ንብረትና ንግድ ያላቸው መሆናቸውንም አስረድተዋል። ከመካከላቸው 1% የሚሆኑት በቅንነት ሀገራቸውን እያሰቡ ከኤምባሲው ጋር ግንኙነት የሚያደርጉ መሆናቸውን ገልጸዋል። በዲያስፖራው ክፍል ኃላፊነታቸው ቁጥሮችን በማጋነንና በማዛባት ሪፖርት ሲያቀርቡ መቆየታቸውን ይህም የተለመደና በኃላፊዎች የሚደገፍ አሰራር እንደነበር ማብራርተዋል። በዲያስፖራ ይበረሰብ ለማትድርጅቶች ለማቋቋም የተደረገውን ጥረት አለመሳካቱን በደቡብ በኩል የለማት ማህበር ተብሎ የተቋቋመ ቢኖርም አባላቱ ራሳቸው አመራሮቹ ብቻ መሆናቸውን አስረድተዋል። የትግራይ ለማት ማህበር ግን ቀደም ሲል የነበረ መሆኑንም አብራርተዋል። በኦሮሚያ ክልል አመጽ በተቀጣጣለበት ወቅት አባጹን ተቆጣጥረዋል የሚል መግለጫ እንዲሰጥ ተዘጋጅቶ ነበር ያሉት አቶ ግርማ መንገሻ የሟቾችን ቁጥር እንዳንናገር እንከለከልም ነበር ሲሉ አስተውሰዋል። በኢትዮጵያ ሰብአዊ ይዞታ ላይ ዓለም አቀፍ ድርጅቶች የሚሰጡት መግለጫ እንዲለዝብ ስራ ይሰጠን ነበር ያሉት አቶ ግርማ መንገሻ ሰብአዊ መብት ለመረገጥ የተቻለ ሪፖርቱ መደበቁ እንደማይገባቸው ተናግረዋል። በአጠቃላይ በስራቱ ውስጥ ከትግራይ ተወላጆች ውጪ ያሉ ከሚኒስቴር እስከ ተራ ሰራተኛ የሚናቸው በአገልጋይነት መሆኑንም በመዘርዘር ስልጣን በህዋት እጅ ሰዎች መሆኑን አስረድተዋል። የብሪታንያው ሌበር ፓርቲ አቶ አንዳርጋቸው ጽጌ እንዲፈቱ ለሀገሪቱ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ጥሪ አቅርቧል። የብሪታንያው አዲሱ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ለሀገሪቱ ዜጎች መብት መከበር የገቡትን ቃል በማክበር አቶ አንዳርጋቸው ጽጌ የሚፈቱበትን ሁኔታ እንዲያመቻቹ የሀገሪቱ ሌበር ፓርቲ ጥሪውን አቀረበ። በአቶ አንዳርጋቸው ወቅታዊ ሁኔታን አስመልክቶ መግለጫን ያወጣው ፓርቲ ውጭ ጉዳይ ሚኒስትሩ ጉዳዩን ልዩ ትኩረት ሰጥተው እንዲከታተሉ ለማድረግ የፊርማ ድጋፍ ማሰባሰቢያ ዘመቻ እንደሚያካሄዱም ይፋ አድርገዋል። ላለፉት ሶስት ወራት የብሪታንያ ባለስልጣናት አቶ አንዳርጋቸው እንዳይጎበኙ ተደርጎ መቆየቱን ያወሳው ሌበር ፓርቲ የብሪታንያ የውጭ ጉዳይ ሚኒስትር አፋጣኝ እርምጃ መውሰድ እንዳለበት አሳስቧል። በቅርቡ የተሾሙት ውጭ ጉዳይ ሚኒስትሩ ቦሪስ ጆንሰን ስልጣናቸውን በተረከቡ ጊዜ የብሪታንያ ዜጎች ጥቅም መከበር ቅድሚያ የሚሰጡት ጉዳይ እንደሆነ የገቡትን ቃል በተግባር ማሳየት እንዳለባቸው የፓርቲ መግለጫ አመልክቷል። ኢትዮጵያ መንግስት አቶ አንዳርጋቸው ለሶስት ወር ያህል ጊዜ በብሪታንያ ተወካዮች እንዳይጎበኙ ጥሎት የሚገኘው እገዳ በብሪታንያ የሰብአዊ መብት ተሟጋቾችና በመገናኛ ብዙሀን ዘንድ ልዩ ትኩረት ስቦ እንደሚገኝም ለመረዳት ተችሏል። የብሪታንያው ሌበር ፓርቲ አቶ አንዳርጋቸውን ጽጌ ጉዳይ አስመልክቶ ለሀገሪቱ የውጭ ጉዳይ ሚኒስቴር በተደጋጋሚ ደብዳቤ በመጻፍ ስጋቱን እየገለጸ መሆኑንም አክሎ ገልጿል። በሰሜን ጎንደር ራሳቸውን ባደረጁ የአማራ የነጻነት ኃይሎችና በአገዛዙ ወታደሮች መካከል የሚካሄደው ጦርነት እንደቀጠለ ነው። የአካባቢ ምንጮች እንደገለጹት በነጻነት ኃይሎችና በገዢው ፓርቲ ወታደሮች መካከል ለሳምንታት የዘለቀው ጦርነት ቀጥሎ ሲካሄድ በደቡብ ጎንደር በበለሳ መካከል ዳዊጭ በሚባል አካባቢ ቀጥሎ ውሏል። በሁለቱም ወገኖች ስለደረሰው ጉዳት ዝርዝር መረጃ ያልተገኘ ሲሆን፣ ይሁን እንጂ ጦርነቱ ከፍተኛ መሆኑ ተጠቁሟል። በሌላ በኩል አገዛዙ ሰራዊቱን ወደ ተለያዩ አካባቢዎች እያንቀሳቀሰ ሲሆን፣ ባሳለፍነው ሳምንት ሰኞ ወታደሮችን የጫኑ ወራል መኪናዎች ቁንዝላ ከተማ መግባታቸውንና ቀድሞ ኢትዮጵያ ጦር ይጠቀምበት የነበረውን የመንገዶች ባለስልጣን ካምፑስ ሰፍረዋል። ወታደሮችም አካባቢውን ሲያስሱ መዋላቸው ታውቋል። አካባቢው የጎንደርና የጎጃም ግዛቶች መለያ ሲሆን ቀደም ብሎ የኢህአፓ ሰራዊት ይንቀሳቀስበት እንደነበር ተዘግቧል። የተወሰነ ሰራዊት ደግሞ ወደ ሱዳን በመግባት የነጻነት ኃይሎችን ከጀርባ ለመምታት መታቀዱን ምንጮች ገልጸዋል። በሌላ በኩል ህዳር 16 ቀን 2009 ዓ.ም ከአገዛዙ ወታደሮች ጋር ከፍተኛ ጦርነት ያካሄደው የነጻነት ኃይል መሪ የሆኑት የታጋይ ጎቤ መልኬ ከፍተኛ ንብረት ተዘርፎ መወሰዱ ታውቋል። ታጋይ ጎቤ ለኢሳት እንደገለጹት የገዢው ፓርቲ ካድሬዎች 3 መኪናዎች፣ 400 በላይ ቀንድ ከብት፣ ከ300 በላይ ፍየሎች እንዲሁም በርካታ የጋማ ከብቶ ተወስዶባቸዋል። 7 ሄክታር በሚደርስ መሬት ላይ የመስኖ ስራ የሚሰሩ ሰራተኞችም ተወስደው መታሰራቸው ተነግሯል። ዘግይቶ በመጣ ዜና የህወሓት ሰራዊት በሰሜን ጎንደር ወገራ አውራጃ በአማራ አርሶ አደሮችና ወጣቶች ላይ ጦርነት ከፍቶ ውጊያ እየተካሄደ መሆኑ ታውቋል። የህወሓት ሰራዊት በሚገርም ሁኔታ የገበሬዎቹን አዝመራ በከባድ መሳሪያ ማውደሙ ሲገለጽ፣ የአካባቢው ወጣቶችና አርሶ አደሮች በመቀናጀት በወሰዱት የአጸፋ እርምጃ 10 የህወሓት ወታደሮች መገደላቸው ሲገለጽ፣ የህወሓት ኃይል በንብረት ላይ ጉዳት ካደረሰ በኋላ ወደ ኋላ ማፈግፈጉ ታውቋል። አካባቢውም ወደ ከፍተኛ የጦር ቀጠናነት እየተቀየረ መሆኑ ተዘግቧል። በፍኖተ ሰላም በህገ ወጥ መንገድ የተገደሉ እስረኞችን ቀብር ያጋለጡ አባት መታሰራቸው ተሰምቷል። በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ተፈጥሮ የነበረውን ህዝባዊ ተቃውሞ ተከትሎ ከታሰሩት መካከል የሁለት እስረኞች አስክሬን በድብቅ በሌሊት በቁስቋም ቤተክርስቲያን ሲቀበር የተመለከቱት ሊቀ ጳጳስ መካነ ሰላም ድርጊቱን በመቃወማቸውና ድርጊቱንም ለህዝብ በመንገራቸው መታሰራቸውን ከስፍራው የመጣ መረጃ ያመለክታል። ሊቀ ጳጳሱ ለቁስቋም ቤተክርስቲያን ንግስ ከደብረ ሊባኖስ ገዳም ወደ ፍኖተ ሰላም መሄዳቸውን የገለጹት ምንጮች በቅዳሴ ሰዓት ፖሊሶች ሁለት ወጣቶችን ሲቀብሩ ተመልክተው ድርጊቱ ህገወጥ መሆኑን ለፖሊሶቹ ነግረዋቸዋል። በእለቱ በነበረው የስብከት ስነ ስርዓት ላይም ድርጊቱን ያወገዙት ጳጳሱ ይህንኑ እየገለጹ ባለበት ወቅት ወታደሮች በፍጥነት ደርሰው ይዘዋቸው በመሄድ እስር ቤት አስገብተዋቸዋል። ይህን መረጃ ተከትሎ ወላጆች ልጆቻችን ፍቱልን በማለት ወደ ፖሊስ ጣቢያ ሄደው ጥያቄ ቢያቀርቡም ፖሊሶቹ ለወላጆች ጥያቄ መልስ አልሰጡም። ጉዳዩ ከአቅማቸው በላይ መሆኑና ኮማንድ ፖስቱ የሚባለው አዲስ ወታደራዊ አገዛዝ ብቻ እንደሚመለከተው መልስ አግኝተዋል። በከተማው ሰሞኑን ከፍተኛ ቁጥር ያለው የመከላከያ ሰራዊት ገብቶ ከሰፈረ በኋላ በትምህርት ቤቶች ሳይቀር ፍተሻ እየተካሄደ ነው። ጥንታዊ የገዳ ስርዓት በዩኔስኮ ቅርስነት ተመዝግቧል። የተባበሩት መንግስታት ድርጅት የሳይንስና የባህል ተቋም ዩኔስኮ በመዲናችን በአዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክስ አዳራሽ ባደረገው 11ኛ መደበኛ ስብሰባ ላይ ጥንታዊውን የገዳ ስርዓት በአለም በማይዳሰሱ ቅርስነት መዝገቦታል። የገዳ ስርዓት በኢትዮጵያ ኦሮሞ ብሔረሰብ አባላት ዘንድ ባህላዊ አስተዳደራዊ ስርዓት ሆኖ ለዘመናት ዕውቀትን ከትውልድ ወደ ትውልድ በማሸጋገር ያገለገለ ጥንታዊ አስተዳደራዊ መዋቅር መሆኑን ለቅርስነት እንዳስመረጠ ዩኔስኮ ገልጿል። የገዳ ስርዓት በማህበረሰብ ውስጥ ሃይማኖታዊ፣ ፖለቲካዊ፣ ባህላዊና የግጭት ማስወገጃ ስርዓቶችን ያቀፈና በተጨማሪ የሴቶችን ሰብአዊ መብት ማስከበር ረገድም ከፍተኛ ሚና መጫወቱን ተሰብሳቢዎች አውስተዋል። የገዳ ስርዓት የኦሮሞ ህዝብ አባላት ሞራላዊ እሴቶች ተጠብቀው ከትውልድ ወደ ትውልድ እንዲተላለፉና ባህላዊ መስተጋብሮች እንዳይጠፉ አይነተኛ አስተዋጽኦ አድርጓል። የገዳ አስተዳደር 5 ደረጃዎች ያሉትና በአንድ አባገዳ የሚመራ ሲሆን በየ8 አመቱ በዲሞክራሲያዊ ባህላዊ አሰራር አዲስ መሪ አባገዳ ይሰይማል። በገዳ አስተዳደርነት የተመረጡ አባገዳዎችን በእርከን የተሾሙ የአገር ሽማግሌዎች በኦዳ ዛፍ ጥላ ስር በመሰባሰብ ውሳኔዎችን ያሳልፋሉ። የህብረተሰቡን ባህልና ትውፊቶችም የመጠበቅ ግዴታ እንደሚወጡ ታውቋል። በመጨረሻም የስፖርት ዜና አለ። የኦሎምፒክና የዓለም የሴቶች 10000 ሜትር ሪከርድ ባለቤቷ ድንቁ አትሌት አልማዝ አያና የ2016 የአመቱ ሴት ኮከብ አትሌት ተብላ ዘውድ ደፍታለች። አትሌት አልማዝ አያና በ2016 ባሳየቻቸው አስደናቂ አቋም በዓለም አቀፍ አትሌቲክስ ፌዴሬሽን በIWF የዓለም የአመቱ ምርጥ ኮከብ ተብላ የተመረጠች ሲሆን በኢትዮጵያ ታሪክ ከዚህ ቀደም ይህንን ክብር ካገኙ 4 አትሌቶች ጋር ተደምራለች። በ1998 አትሌት ኃይለ ገብረስላሴ፣ በ2004ና በ2005 ቀነኒሳ በቀለ፣ በ2007 መሰረት ደፋር፣ በ2015 ገንዘቤ ዲባባ አሸናፊ ነበሩ። በወንዶች የዓለማችን የምንጊዜም ፈጣን ሯጭ የተባለ የሚሞካቸው ዩሴን ቦልት በወንዶች አሸናፊ ሆኗል። የሳምንቱ አበይት ዜና በዚሁ ተጠናቋል።
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ እንግዳ አለን። እንግዳችን የተከበሩ አና ጎሜዝ ናቸው። ከአና ጎሜዝ ጋራ እናደርገውን ውይይት አሁን እንጀምራለን። ሚስ አና አር ዩ ዊዝ ሚ? ሄሎ ሲ
ሄሎ
ዱ ዩ ሂር ሚ?
ሄሎ
ጉድ As usual, I'll try to translate our discussion into Amharic so that our listeners all over the world can hear you. Is okay. that okay with you?
Yes, okay.
Good. Now, by the way, how are you doing? And people are interested to know how you feel, how you're doing. Ethiopians are very keen of knowing your health and everything.
I'm well. I'm very worried with the state of the world, of Europe, and of Ethiopia in particular.
አድማጮቻችን እንደተለመደው እንግዲህ በተቻለ መጠን አቅማችን እውቀታችን በሚፈቅድልን መሰረት የሳቸውን እንትን ለመተርጎም እንሞክራለን ጥያቄያችንንም ወደ አማርኛ ተርጉመን በአለም ዙሪያ የሚገኙ ወገኖቻችን የሚያዳምጡ ሬዲዮ ማለት ነው እንዲህ እከታተሉ ለማድረግ እንሞክራለን Now well ma'am I presume you have heard the news that Professor Merara is in prison
Yes, I'm very worried and I feel very sad that this has happened. I'm shocked, but I'm not surprised because I know the nature of the dictatorship that oppresses Ethiopia.
Did you expect that you will be jailed, incarcerated?
No, although I could not. I must say that... Well, you should know that I organized this hearing at the European Parliament on Ethiopia protests because I was told that Faiz Ali Leza, the marathon athlete, was coming to Europe. And that was what gave me the idea to organize a hearing at the European Parliament with Faiz Ali Leza. Also, I heard that Dr. Panonega was going to be in Europe. And I very close to the date, I heard that Sir Maria Godina was also coming to Europe. So I thought to, I invited the three of them, and the three of them came. It was a very interesting hearing where we discussed the situation in Ethiopia. I must say that during the hearing, when I was listening to Professor Merera Gudina and knowing that he was coming from Ethiopia, I thought to myself, this man is so brave to come here all the way from Ethiopia and to speak up so honestly and so forcefully about what his people is enduring, not just the Oromos, but everybody in Ethiopia. And later at the end, I asked him, are you going back to Ethiopia? And he said, yes, I mean, of course I'm going back. I have some medical checkups to do, but I'm going back to Ethiopia. And we'll see. So I think, I mean, it crossed my mind that something like that could happen, knowing the treacherous, despicable nature of this regime. And I think Dr. Merera Gudina... He himself knew better that it could happen. But, of course, in the end, we never expected that they would indeed be so cruel and so stupid to actually do that. They have done it. It's really outrageous that Dr. Merera Gudina, and I understand two members of his family, are under torture and are under arrest. I heard that they might as well be under torture, Professor Merera Gudina. And, of course, I haven't, since that day, stopped doing all I can to wake up and to put every pressure by you, European authorities, on the regime in Ethiopia to release him and his relatives.
I understand. አድማጮቻችን አሁን እሳቸው የተናገሩት ምንድን ነው? ዶክተር መራራ አውሮፓን እንደሚመጡ ሰማው በመጀመሪያ ደረጃ ፈይሳል ለሊሳ አውሮፓን እንደሚመጣ ስለሰማውና ስለ ሀገሩ ዴሞክራሲ ስለ እኩልነት እንደሚያወራ ስለሰማው የሱን በጋብ እንደሚመጣ ስሰማ በዚህ አጋጣሚ ፕሮፌሰር ብርሃኑም እንደሚመጡ ስሰማ ዶክተር መራራም እንደሚመጡ ስሰማ ሶስቱንም ጋበዝኳቸው ስለ ኢትዮጵያ ሁኔታ እንዲገልጹልን እና ያው ነበር ወይ እኚህ ሰው ይጠረጥሩ ነበር ወይ እስር ቤት ይገባሉ ብሎ ላልኳቸው አውቅም ነበር ግን ይሆናል ብዬ ማልገመትኩም ሊያደርጉ ይችላሉ ብዬ ገምት ነበር ምክንያቱም ጫካኛ ረመኔ ገዢዎች እንደሆኑ ስለማቅ ግን እንዲህ ደግሞ ደፍረው እንዲህ ሄዳሉ ብዬ አልገመትኩም ነው የሚሉት የተቻለውን ለማድረግ እየሞከርኩ ነው አሁን ሳቸውና ከቤተሰቦቻቸው ሁለት ሰዎች አብረው እንደታሰሩ ወይንም እንደተ ቶርች እንደተደረጉ ሰማለው ይሄንንም ተጠብቃለው ነው የሚሉት well is there anything concrete the AU intends to do to get Professor Merera free from jail anything concrete
First of all, you should understand that the EU is many things. It's not a single entity.
I understand.
The EU is the European Commission, who is the entity who finances the regime in Ethiopia through taxpayers' money in the public, in the development assistance. Then you have the External Action Service, which is a diplomatic corps of the EU led by Ms. Federica Mogherini, more at the political level. Mm-hmm. Then you have the EU governments, each EU governments who meet in the EU Council. So you have several entities, and of course you have the European Parliament, which is by far the entity which is more caring about human rights and consistency in our politics, namely development policy, and the promotion of human rights and democracy. I have tried to raise awareness about the situation in Ethiopia, in the European Parliament, but as well in the other institutions. They know, the government, the EU government, the EU Commission, the External Action Service, know very well that the situation in Ethiopia is not of democracy, is of dictatorship. They know very well, even if when they pretend that it is differently to justify all the money that with which they finance the dictatorship in Ethiopia. So I have to confront them all the time.
I understand.
With the fact that they are not dealing with a democratic institution. I see that now finally they are coming to realize and assume that indeed they are not dealing with a democratic institution. Just 2 days before the news that Professor Merera was arrested, I received a letter from High Representative Federica Mogherini. In reply to another letter that I had sent to her earlier about the state of emergency, where she actually says in writing that she shares my concerns about the lack of political space for opposition in Ethiopia, about the lack of about the government not addressing the grievances of the people, about the need for political inclusive dialogue with everybody, the need for political reforms, and so on. This, interestingly, was a letter that came just 2 days before we got the news that Professor Merera Gudina had been arrested. And I've been actually pointing out to her and to everybody in the commission that the arrest of Professor Merera Gudina is indeed a confirmation that the soft tone in which the EU institutions speak to the government of Ethiopia is not working to actually produce what they say they want. More open political space, more dialogue with the opposition, room for the opposition to operate, the grievances of the people of Ethiopia to be addressed. It is interesting that last Friday, the Commission put out a spokesperson urging that Dr. Merera Gudina, denouncing that the arrest of Dr. Merera Gudina, and urging explanations and urging his release. I think this is the first time that I see such a clear move by the European Commission. Although, this is, of course, words, but words matter. I hope that these words are matched by clear pressure in Addis Ababa with the government, and I hope to see results of these change of tone and these words now finally uttered by the European Commission.
Let me try to translate this one to my listeners in Amharic. እሳቸው የሚሉት ምንድነው? ለጠየቅናቸው ጥያቄ የመለሱልን ምንድነው? የአውሮፓ ኮሚሽን የተለየ አሁን የሚያደርገው ነገር አለ ወይ? ዶክተር መራራን ለማስለቀቅ ስንላቸው ምንድነው ያሉት? ማወቅ ያለብህ የአውሮፓ ኮሚሽን የተለያዩ ኢንስቲትዩሽኖች አሉት። መንግስቱ አለ፣ የአውሮፓ መንግስት አለ፣ ካውንስሉ አለ፣ ኮሚሽኑ አለ፣ ፓርላማው አለ፣ የተለያዩ ናቸው እና አንድ አይደለም። እስከዛሬ ድረስ ያደረግነው ትግል በሙሉ የኮሚሽኑ ኢትዮጵያን መንግስት በኢኮኖሚ እንደሚረዳ ታውቃለህ፣ ሁሉም ያውቃሉ። ይሄንን ለማስረዳት ሞክረናል፣ ዴሞክራቲክ እንዳልሆነ። እነሱም ያውቃሉ፣ ግን እንዳላወቁ እያወቁ ነው ያለፉት። አሁን ግን ድካማችን ውጤት ያመጣ ይመስላል። ሪሰንትሊ ዶክተር መረራ ከመታሰራቸው ሁለት ቀን ቀደም ብሎ የውጭ ጉዳይ ሚኒስትሯ ዋናዋ የኮሚሽኑ የውጭ ጉዳይ ሚኒስትር ከዚህ በፊት ቀደም ብሎ ለላኩት ስለ አስቸኳይ ጊዜ አዋጁ ለላኩት ደብዳቤ መልስ ከስንት ጊዜ በኋላ መልሰውልኝ ነበር። በዛ ደብዳቤያቸው ለውጭ ጉዳይ ሚኒስቴሯ የኢትዮጵያ ሁኔታ በጣም አሳሳቢ እንደሆነ አሁን እየተረዳ ነው መተናል፣ መንግስት ተቃዋሚዎችን አያሳትፍም፣ ያስራል፣ ይገላል፣ ወዘተ የሚል በደብዳቤ ለመጀመሪያ ጊዜ ሪኮግናይዝ አድርገው ልከውልን ነበር። እና ይሄ ድካማችንን ውጤት የሚያሳይ ነው፣ እየተረዱ የመጡት ይመስላል ነው የሚሉት። But Miss Anna, I understand that you have got support from the parliament, especially the parliament.
Sorry?
I understand that you have got support in your struggle against the dictatorship of the Ethiopian regime from the EU parliament. You have got the support. The parliamentarians support you to some extent, what
yes.
I understand.
I mean, you know very well that the European Parliament has passed many resolutions about Ethiopia, and the last one was particularly strong. Now, of course, the news about the arrest of Professor Merara Gudina and in the conditions that it took place after he came to speak at the hearing organized at the European Parliament, I hope will lead to action, and I'm working on that. But yes, I have no doubt that in the parliament there is support and outrage at the news that Professor Merara Gudina has been arrested, and at the news of all the repression that is going on in Ethiopia. People were very, very worried when they heard about the Ireche massacre. So in the parliament, clearly there is much more attention much more solidarity with the people of Ethiopia in their fight against this dictatorship.
I understand. You know, there are people who are contemplating that the regime in Ethiopia is scared to death. All the actions it's taking by now is because of it's very much afraid of the situation in Ethiopia. And there is a writer, an Iranian writer, she lives now in Paris, I think, in France, and she says like this: when we are afraid, we lose all sense of analysis and reflection. Our fear paralyzes us. Besides, fear has always been the driving force behind all dictators' repression. What do you reckon about that? Is it fear that makes the dictators to be oppressors?
Yes, I mean, this is what I have myself experienced. I lived under a dictatorship in my country, Portugal, for 21 years, of the first 21 years of my life. And I think people were paralyzed by fear, and that was the best ally of the dictatorship. But there was one day when people feared no more, when people really had enough. And whatever the consequences, if you would be landed in jail or you would die, you fear no more. And that is, I think, the point where the people of Ethiopia are now. That is exactly what Dr. Merera Gudina told us in this hearing at the European Parliament. He was the only one coming directly from Ethiopia. You had Faisal Ilesa, who had been out in exile since the Rio Marathon. you had Dr. Berhanu Nehru, who's been outside of the country fighting against this regime. But the only one that was coming from Ethiopia itself was Dr. Merara Gudina. And at this hearing, he clearly said, the people don't fear anymore. The people are fed up, and especially the young people can't take it anymore, and they are determined to fight this regime. And that is what really makes this regime totally crazy, because they cannot control the young people anymore. And they start making all sorts of stupid things, like, of course, arresting Dr. Merara Gudina. It's not only despicable, it's so stupid. And that's what exactly Dr. Merara Gudina told us. The people of Ethiopia don't fear anymore. So I think this is a time when indeed, and he did not fear, as I told you. He admitted something could happen to him. He would face consequences for coming to Brussels and speaking up at this hearing with Dr. Berhanu Nega and Faiza Lilesa. It was a very interesting, because the three of them spoke for the need for dialogue. And now all of them were ready to dialogue to solve the problems of Ethiopia, so that Ethiopia would not face more bloodshed, so that a peaceful solution would be found. Dr. Berhanu Nega clearly stated that willingness to enter in dialogue, so that to avoid more bloodshed and to avoid Ethiopia going to the brink of civil war and more destabilization. As I tell you, Dr. Merara Gudina was extremely brave for coming, because he knew that he could face consequences. And here he is there, and I'm thinking of him all the time, thinking of him. He was so brave, and I'm pretty sure that everybody in Ethiopia
are thinking about him.
As Dr. Merara Gudina is being brave.
Yeah. Let me translate this one too. እሳቸው የሚሉት ምንድነው? አንድ ሐሳብ አቀርበንላችሁ ነበር። የኢራንና ፈረንሳይ ተወላጅ የሆነችው ጻፊና የፊልም አክት ዳይሬክተር ፍርሃት ከቁጥጥር ውጪ ያደርገናል፣ ራሳችንን እንዳናስብ ያደርገናል፣ ፓራሺባ ያደርገናል። ዲክታተሮች ይሄንን ፍርሃት ነው የሚጠቀሙበት ብላለች። አንቺ እርሶስ እንዴት ያስባሉላን ነው? ትክክል ነው። እኔ ራሴ ፖርቱጋልስ በዲክታተርሺፕ 21 አመት ኖር ያለው አቀዋለው ፍርሃት ምን እንደሚያደርግ። ህዝብ ከፍርሃት የተነሳ ምንም ማድረግ እስኪያቅተው ይደርሳል። መጨረሻ ላይ ግን ፍርሃቱን ሲለቀው ምንም ኃይል የሚያቆመው የለም። ዶክተር መረራም የነገሩን ይሄንን ነው። በተለይ ወጣቱ ምንም ሉዝ የሚያደርገው ነገር የለም፣ ሁሉ ነገር አጥቷል፣ ከእንግዲህ በኋላ እምፈራው የለም ነው ያለው። እሳቸው ፍርሃት ሳይዛቸው እውነቱን ተናግሮ እውነቱን ለዓለም አሳውቆ መኖርን ነው የምመርጠው ብለው ነው። ጀግነታቸው እዚህ ላይ ነው። ፍርሃትን አሸንፈዋል። የሚያሳዝነው እነዚህ ሶስቱም ለሊሳ ፈይሳ ለሊሳ ዶክተር ብርሃኑም ዶክተር መረራም ያሉት ምንድነው? በዳያሎግ በስምምነት በንግግር ኢትዮጵያ ከጦርነት አበሳ ውስጥ እንድትወጣ ፍላጎት ያላቸውን በአደባባይ በኤዩ መድረክ ላይ ነው የተናገሩት። መንግስት ግን ይሄንን ስለማይፈልግ ፍርሃት ስላለበት አሰራቸው ነው የሚሉት። By the way, ma'am, did you know that the people who reside in Europe and who support the government have been demonstrating recently in Belgium, Brussels? Did you know that?
Yes, I was informed that this was happening. I think it's very important that the diaspora in Europe and elsewhere in the United States indeed mobilizes. I think when Chancellor Merkel visited Ethiopia in October, she met with a group of opposition leaders. I don't know. I can imagine that Professor Merara Gudina was among them. I think it's very important to actually put the European governments and from Merkel in particular, because she was in Ethiopia, to her credit. She refused to go to the parliament, saying that exactly the parliament is no parliament at all. There is not a shred of legitimacy in a parliament where the ruling party controls 100% of the seats. So she refused to go to the parliament in Addis Ababa. And she met with opposition leaders. I think it's she knows very well that this government has no shred of legitimacy. She conveyed publicly very, very crucial messages that the regime cannot survive if it does not open up, and the country cannot be in stability if there is not a democratic way out that includes the opposition and a genuinely democratic solution for the country, not the dictatorship and not more repression. I think these leaders, European leaders, who contribute with a lot of money to finance this dictatorship on the pretense that they are a beacon of stability in the region. Once they see very concretely that indeed this is not happening, that this dictatorship is a beacon of instability,
exactly,
a beacon of repression of its own people, they must absolutely use their leverage, use their influence to change the situation, to not allow this to continue. Europe has tremendous responsibilities in financing that regime. I think that the Ethiopians who live in Europe have a tremendous responsibility to make these governments, to confront the European governments with their responsibility.
I understand. How about the regime supporters? They were demonstrating for the support of the regime in Brussels, and they were attacking Miss Anna for interfering.
Yes, well, I know they are attacking me all the time, but I don't care.
You don't care?
I don't care. In Twitter, I get a lot of outrageous comments by some regime supporters. They are just a bunch of people who betray their own people.
I understand.
A bunch of people who benefit from this regime. They don't have a shred of credibility. The kind of attacks, nasty attacks and offenses that they direct to me don't have any impact on me. They do not dissuade me from doing, they do not deter me from doing what I think I should do, and that is to support all those in Ethiopia who fight for justice, democracy, and human rights.
I applaud you. The Ethiopian radio applauds you from the depth of our heart for this, for your words. It's really, really warming. Any message, dear Anna, but Let me translate this one. I mean, it's very important to translate what you said now. ምን ነበር ያልናቸው የተከበሩ አና ጎሜዝን ምን ይሰማውታል ውጭ ሀገር የሚኖሩ አውሮፓ የሚኖሩ የመንግስት ደጋፊዎች ሰላማዊ ሰልፍ ወጥተው ነበር እርሶንም አታክ ያረጋውታል በሌላ በኩል ደግሞ የኢትዮጵያኖች ሌሎች ሀገር ወዳድ ኢትዮጵያኖች በሚያደርጉት አውሮፓና አሜሪካ የሚያደርጉት ንቅናቄ እንዴት ያውታል አልኳቸው በመጀመሪያ አገር ወዳድ ኢትዮጵያኖች ለወገናቸው ለህዝባቸው የሚያደርጉት መጠናከር አለበት ለዚህም ማስረጃ የሚሆነው አንዳንድ ሀገሮች እየተረዱት ነው ችግሩን አሁን አንጌላ መርከል ኢትዮጵያ ሄዳ ነበር ግን እዛ ሄዳ ይሄንን ፓርላማ እናንተ ፓርላማ ውስጥ እግሬን አላስገባም ብላ ነው የመጣችው ፓርላማ እንዳልሆነ ታውቃለች አሳፍራቸው በክፍል ለፊት ነግራቸው ነው የመጣችው ሊገባቸው ይገባል ይሄ ደግሞ አይነቱ ስራ ሊመጣ የቻለው እናንተ በምታደርጉት ትግል ተጠናክሮ በመቀጠሉ ነው ይሄንን ማድረግ አለባችሁ ሌሎችም የአውሮፓ መንግስታት ይሄ ነገር እንዲያውቁት ትግሉ መፋፋም አለበት ስለዚህ በውጭ ያላችሁ ኢትዮጵያኖች በጋራ ሆናችሁ የኢትዮጵያውያኑን ሀዘን ለቅሶና ችግሩን ለሌሎቹ መንገር አለባችሁ ምክንያቱም ይሄን ዲክታተር መንግስት በገንዘብ የሚረዱት እነሱ ናቸው ውጤት ያመጣ ነው ካሉ በኋላ የመንግስት ደጋፊዎች ሰላማዊ ሰልፍ አርገው ነበር ይሄን ያውቁ ነበር ወይ እርሶንም አታካ ያረጋውታል ስላቸው
አቃለው እንደውም በትዊተር ናስቲ አስቀያሚ ቆሻሻ ባለጌ የሆነ ነገር ሁሉ የሰው ልጅ የማይናገረው ሁሉ በትዊተር ይሰድቡኛል እኔ ግን ከመጠፍም አልቆጥራቸው እንደሳቸው አባባል ከጣቴ ቆሻሻ እንኳን አልቆጥራቸው እነዚህ ህሊና ቢሶች ለሆዳቸው ያደሩ ህዝባቸው በራሳቸው ቃል ህዝባቸውን የሸጡ ፍጥረቶች ናቸው ነው የሚሉት ዲራማ አና what have you got to say to the people who are listening this program right now directly from your heart and your words they want to hear you say something come on
I think this is the time for all the Ethiopians Amara Oromo Tigrayan whatever the ethnic group they come from to get united and to be bold and to speak up bravely for freedom and against this undemocratic repressive regime in Ethiopia. They have to speak up for the people who are enduring this horrendous repression. I think of the people who've been long time in jail, like Eskinder Nega, so many other journalists, bloggers, so many other activists, and like now Dr. Merera Gudina, Bekele Gerba, so many real heroes of the people of Ethiopia. They need to hear the voices of those who live in free countries, like in Europe, and who can speak up for the whole people. And we need to actually denounce this outrageous act by the government of Ethiopia. I mean, you know that I heard that the embassy in Brussels did a lot of demarches to try to avoid this hearing that I organized on the 9th of November with the presences of Dr. Bahano Nega, Faiz Alileza, and Professor Merera Gudina. They thought that by doing everything to prevent it and saying that I was hosting a terrorist, as they called Dr. Bahano Nega, would indeed prevent this from happening. No, it backfired. They are so stupid that they don't see this. Nobody told me stop it. On the contrary, many people came to tell me that they had done a lot of demarches to prevent it, and they were not successful. Because, of course, if I knew that they were doing all these demarches in advance, one more reason why it would take place. So I think we need to be bold, and the people in the diaspora need to realize that if they don't use the freedom that they have in the countries that host them to speak up for Ethiopia, then more bloodshed is going to continue because the young people in Ethiopia are not going to take it anymore. I just read a report by UNHCR, the UN agency for refugees, saying that last year 88,000 Ethiopians chose to leave Ethiopia into Yemen, a country devastated by war. Nobody goes to a country devastated by war with like Yemen because they want to get opportunities. People go because they have to flee from the terrible repression and misery going on in Ethiopia under this dictatorship. So it's about time to stop all this bloodshed. And those who are bravely fighting for freedom and democracy and justice in Ethiopia need to be supported by those who are outside and who already enjoy that freedom. I think this is a time for all the Ethiopian communities in the diaspora to get united, to get together, to not allow this regime who only is in place because they have successfully been able to divide to rule. They have tried to explore all the rivalries, stupid rivalries between all the peoples of Ethiopia to divide the people of Ethiopia. This is the time to come together and to speak up in favor of those who fight bravely in Ethiopia who sacrifice for freedom, for justice, and for democracy. And I think this is a major role that the all Ethiopians all over the world can play for their country and for their people.
Miss Anna, I thank you from the bottom of my heart for your beautiful words, and I thank you for giving us this interview, and I hope I'll be back with you again and discuss the situation in a more favorable condition. Thank you very much. Thank you very much indeed.
Thank you, Ato Ahmed.
አድማጮቻችን አሁን በመጨረሻ ላይ ምን የሚያስተላልፉት መልእክት አለዎት ብለን ለጠየቅናቸው ጥያቄ ተከበሩ አና ጎሜዝ የመለሱት ምንድነው ለኢትዮጵያኖቹ ጫሉት ማሳስበው በዚህ ነጻነት ባለበት ዴሞክራሲ ባለበት ሀገር የኖራችሁ ሀገራችሁ ውስጥ ለሚሰቃየው ህዝብ መካልጮሃችሁ ይሄ የሞራል ብቃት የላችሁም ማለት ነው አሁን አማራ ኦሮሞ ትግሬ ወይም የማንኛውም እንትን ብትሆኑ ከዛ ማሰብ ውጪ አንድ ላይ ሆናችሁ ይሄንን ህዝብን የሚጎዳ መንግስት ማውረድ አለባችሁ ካሉን በኋላ ባለፈው ሳምንት አንድ የዩናይትድ ኔሽን ሃይ ኮሚሽነር ሪፖርት አነብ ነበር እዛ ሪፖርት ላይ ከኢትዮጵያ ባለፈው አመት 88000 ኢትዮጵያውያን በዛ በጦርነት ለተደቆሰችው ወደ ተደቆሰችው የመን ሸሽተዋል ይሄን እስቲ አስቡት ማን ነው ከእንደዛ በጦርነት ወደ ደቀቀች ሀገር ህይወቱን ለማዳን የሚሸሽ ምን ያህል ጭቆናና በደል እንዳለ መገመት ትችላላችሁ ይሄንን ማድረግ የናንተ ግዴታ ነው በነጻ ሀገር ኖረን እየኖራችሁ ይሄንን መብት ተጠቅማችሁ ህዝባችሁን መርዳት አለባችሁ በተለይ ደግሞ መከፋፈሉ መቆም አለበት ይሄ መንግስት እስካሁን ሊቆየቻለው ስቱፒድ የሆነ የድርጅቶችና የህዝቦች መከፋፈልን ተጠቅሞበት ነው ይሄንን ቆሻሻ እንትን ማስወገድና ባንድ ላይ መስራት አለባችሁ ነው ያሉት እንግዲህ የተከበሩ አና ጎሜዝን ከልብ እናመሰግናለን አድማጮቻችን እንግዲህ ይሄው ነበር ውይይታችን ፕሮግራማችን እስከ 6 ሰዓት ይቀጥላል
አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ 189 ደቂቃ ቀርቶታል። ከዛ ቀደም ብሎ ግሩምና
ጀሪ
ያነሳችሁት ነጥብ አለ። ኢትዮጵያኖች እንደ አፍሪካዊነታችን ልናውቀው የሚገባው ምንድነው? ግሩም በጣም አስደናቂና አስደሳች ዜና ነው።
ማለት በጣም መንፈሳዊ ቅናት የሚባል ነገር አለ። እንደው በቃ ዜናው ስታየው ርድብን ተላለ ነው የኛ ሀገር ስለላለ። ያው ይሄ ምንድነው እንግዲህ ባሳለፍነው ሳምንት በአፍሪካዊቷ ጋምቢያ ምርጫ ተካሄዶ ላለፉት 22 አመታት ይመሩት የነበረው መሪዋ ሽንፈታቸውን አምነው ስልጣናቸውን በሰላም እንደሚያስረክቡ ተናግረዋልና
በቴሌቪዥን ቀርቦ እኮ ነው ተሸንፈ ያለው መልካም ምድል ያሉት።
በጣም በጣም ይገርማልና
ያውም እንግዲህ ጋምቢያ ነጻ ወጣችሁ ከኛ ከስንት ጊዜ በኋላ ነው።
ምን እኮ እነዚህ ነገሮች እኮ
በጣም የሚያሳዝን ነው። ግን የመንፈሳዊ ቅናት እንዳልከው እንኳን ደስ ያላችሁ እንላለን።
ታደስ
እኛም አንድ ቀን እዛች ላይ እንደርሳለን። እኛም ሀገር በህዝብ የመረጠው የሚያሸንፍበት ቀመንጃ ያዘው ወይ ጫካ የገባ ሳይሆን ህዝብ የመረጠው የሚያሸንፍበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። አይመስልሽም ጀሪ?
በጣም እንደዚህ በ22 አመት አሁን ይሄንን ስናይ ምንድነው የምናየው? ቀደም እንዳልከው ግሩሜው አፍሪካውያኖች ሂደቱ ወዴት እየሄደ እንዳለ
አባገረኖች
ምን መጨረሻችን ምንድነው የሚሆነው የሚለውን ነገር እየተገነዘቡና እየተረዱ
እነሱ ቢሞቱ እንኳን ለልጆቻቸው መከራን አሸክመው ነው የሚተርፉት።
እውነት ነው።
ይሄን እየተረዱ ነው። ቅድም የተከበሩ አና ጎሜስ ካሉት ውስጥ አሁን ነው ዳይሬክት ስትተረጉም አንዳንድ ነገሮች ያመልጡሃል። ደጋግመው ያሉት ነገር አሁን እዚህ ላይ ምንድነው የኢትዮጵያ ወጣቶች ከእንግዲህ ወዲህ they can take it anymore ነው ያሉት። ከእንግዲህ ወዲህ ወጣቶች የፈለገው ይምጣ አንቀበልም ይሄንን በደል ብለዋል ነው ደጋግመው ያሉት። የኢትዮጵያ ወጣቶች በቃን ብለዋል። የመጣው ይምጣ አንቀበልም ከእንግዲህ አንፈራም የኢትዮጵያ ወጣቶች በቃን ብለዋል ነው ያሉት። ይሄን ማለት ፈልጋለሁ ደጋግመው የተናገሩትን። ሌላ እንግዲህ በሳምንቱ የተደረጉ ነገሮች ብዙ አሉ። ግን እንዳጋጣሚ ሆኖ ዛሬ ሰዓት እንትን ስላላለን ያድማጮቻችንን ይቅርታን ጠይቃለን። የዶክተር መረራ ጉዳይ በተመለከተ እንግዳችንን ሊገኙልን አልቻሉም።
ከሀገር ቤት ማለት ነው።
አዎ እንሞክራለን። እንግዲህ ሰሞኑን እንሞክራለን። ስለሳቸው የሳቸውን ሁኔታ እንከታተላለን።
የሳቸውን ሁኔታ እንዴት አየው ማለት አዲከ ገባ
እኔ እስከማቀው ድረስ ታስረው አያውቁም ባይ ነኝ።
እኔ እስከተወሰኑ ነገሮችን ከመያዝ ውጪ
እኔ እስር ቤት ገብቶ አላውቅም።
ሳቸው ሲጠየቁ እዚህ ላይ ያለ አንድ ወቅት እንዴት ነው እርሱ አይታሰሩም ሲባል እኔን እንደው ለዲፕሎማቲኩ ማህበረሰብ ሽፋን ሲል እኔን ቁጭ አድርጎ ሌሎችን ይለቅማል ሲሉ ነበርና
አሁን ያም ቀረና አንተንም ግባ እንግዲህ ከእንግዲህ ወዲህ ምንም ምን እንትን የምለው ነገር የለም እና
አሁን የሞት የሽረት
አዎ እሺ ምንድነው አይጥ እንኳን አባረሽ መሄጃ አስተሳጫት በቃ ጥርሷን እንትን ብላት ትቆማል። በቃ መጨረሻው ነው። እንደዚህ ነገሮች ናቸው
እንደው የመጨረሻቸው እንደሆነ መጣቀው ጀርመን ምጁን ይሰጣ ወል ልጅ አይታ ከሆነ
የእንትኑ የካንስ ኮንስላሩ እንደው ማን ቦታ ማሰማ እንስሳ ሆኜ ነበር ከዛሬ አጋሰሰው ሆኜ ነበር
ነው እዚህ ያሉ እንግዲህ ሌሎች ምራታቸው
አጋሰስነታቸው ያጋልጡ
ቢያጋልጡ ጥሩ ነው። እየተጋለጡም ስላሉ ቢጠነቀቁ መልካም ነው።
አጋሰስነኝ ማለት የለባቸው አንቺ ካወቅሽላቸው በቂ ነው። አይደለም ንግሩ
ተከከረ
እኛ ታውቀን በቂሩ አጋሰስነታቸው የግድ በአደባባይ ወጥቶ አጋሰስነን ይበሉ እንዴ?
አይ እኔ ነኝ ዲያስፖራ ተግልና አበጣብጣለን የሚላፋቸው እንደው ይተውት
ይሄን እንኳን እቺን እና አበጣብጣ ምናምን ይለውን ይሄ ምንድነው እሱ የፈራ አንዴ ስትደግም ስትመጪው እስቲ ድገመኝ ይላል። የመጀመሪያ መመታቱን እንት ላለ ማለት ሲል እስቲ ድገመኝ ይላል። ሁለተኛ ደግሞ እስቲ ሰልሰኝ ይላል። እስቲ ፍራቴ ቆነነውና ጥቅም ያዘው እነሱ ናቸው ያደናገሩኝ ሊል ይችላል። አደናገሩት ግን አይደለም ፍራሃቱና ጥቅሙ ይዞት ነው። ስለዚህ ይሄን እንኳን ለምንድነው ይችን ለሌላ ይንገሩ አይደለም
ተከከለ።
እንግዲህ አድማጮቻችን በሳምንት ተመሳሳይ ፕሮግራማችን እስከምንገናኝ ድረስ መልካም ሳምንት እስከ ሳምንት የምንላችሁ እኔ አህመድ
እኔም ጀሪ
ግሮም
ጤና ይስጥልን። Yeah, I'm gonna have some more.
I'm just gonna let you know.